ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ወያኔ ፖለቲካሪዎች ዓለም ምንድነው? ወያኔ ጫካ በነበረበት ብዙዎች ወያኔ የሞራል መሃይማን ሲያራምዱት የነበረው ህብረተሰባዊ ወይም ሶሻሊዝም እንደነበር ይታወቃል። በዚህ ምክንያት ብዙ ወያኔ አመራሮች አቶ መለስን ጨምሮ ማርክሲስት ሌኒስት ፍልስፍናን ፍቅር እብድ ብለው ነበር። በቀዝቃዛው ጦርነት የሶሻሊዝም ዋና አቀንቃኝ የታላቁ ሶቪየት ህብረት መንኮታኩል ተከትሎ አሜሪካን የሃያልነትን ብቻዋን ተቆጣጠረችው። በዚህ ሳቢያ አሜሪካን ያለምንም ከልካ የጸረ ሶሻሊዝም ዘመቻዋን በሶሻሊስት ሀገሮች ላይ ጀመረች። በወቅቱ ሀገራችን ኢትዮጵያ በትልቁ አብዮት ሶሻሊዝም ከሚያራምዱ ሀገሮች አንዷ ነበረች። ስለዚህ የአሜሪካን ዱላ አልቀረላትም። ስለሆነም በከፍተኛ የአሜሪካን እርዳታ የተቋቋመው የወያኔ አገዛዝ ስልጣን ላይ ለመቆናጠጥ በቃ። የመሃይማን ስብስብ ወያኔ ከእንግዲህ ሶሻሊዝምን ማራመድ ከአሜሪካን ጋር መጣላት መሆኑ ጠንቅቆ በመረዳቱ ኒው ሊበራሊዝም ወይም አዲሱ ሊበራል ስርዓት ኒው ሊበራሊዝም የራሻ አብዮት ተከትሎ ጠበቃና ፍልሳፊ በነበረው ሌኒን የተጸነሰ ስርዓት ሲሆን ሰራተኛውን እንደቀደመው መደብ ገበሬውንም ደጋፊ መደብ ይዞ የሚንቀሳቀስ የፖለቲካ ፍልስፍና ነው። ኒው ሊበራሊዝም የስልጣን ምንጭ የሚገኘው ሙሉ በሙሉ ከጠመንጃ አፈሙዝ ነው። ስለዚህ በወያኔ መሃይማን ዘንድ ተመራጭ የፖለቲካ ፍልስፍና ነበር። ይሄ በቃ ብሎ ሌላው የሩሲያ አብዮትን ለማሸነፍ ሲፈልጉ ያስገባውን የብሔር ብሔረሰቦች መብት እስከመገንጠል የሚለውን እንደወረደ በመገን ለመቀበል መሃይምነቱን በግልጽ አሳየ። ሌኒን ይህንን ለማሸነፍ ሲል ያኖረው እንጂ በኋላ ላይ እንገነጠላለን ባሉ ላይ ምን አይነት እርምጃ እንደተወሰደ እናውቃለን። ወያኔ ከፋፍለ ግዛት ከሚለው አረመኔያዊ አገዛዙ እንዲመች ፍልሳፊዎች እንኳን እንዲመች ፍልሳፊዎች እንኳን ለመሄድ ያልመረጡትን የዘር ፖለቲካ ዘው ብሎ ገባበት። ከቅርብ ጊዜ ወዲህ ኒው ሊበራሊዝም በሃያላኑ ከፍተኛ ውግዘት እንደደረሰበት መምጣቱ እና ወያኔ እንደለመደው ሁለት ተቃራኒ ፖለቲካ ሐሳቦችን አንድ በማድረግ ታይቶ የማይታወቅ የፖለቲካ ፍልስፍና መጣ። ኒው ሊበራሊዝም ካፒታሊዝም የካፒታሊዝም ስርዓት በህዝብ ድምጽ የሚያምን ስልጣንን በእውነተኛ በህዝብ ድምጽ የሚገኝ ሲሆን ኒው ሊበራሊዝም ደግሞ የስልጣን ምንጩ አፈሙዝ ነው። እንዴት ወያኔ ሁለቱን አንድ አደረገ? ስለዚህ ይህ የሚያሳየው ኒው ሊበራሊዝም በጉልበት ለመግዛት ካፒታሊዝም ደግሞ እንደለመደው ትርፋትርፍን ለመለጣጥም የተጠቀመበት መሆኑ ነው። የወያኔ ፖለቲካ ፍልስፍና ምንድነው ካላችሁ ወረበላነትና ተፋፍለ ግዛት ነው። ስለዚህ ነው ብዙዎች ላይ የዘረኝነትን እርሻ አርሶብን በእያንዳንዳችን ላይ ሳናውቅ ፍሬ ማፍራት እየጀመረ ነው። ብቻችንን ስለ ሀገራችን እንጂ ስለ ዘራችን እንጂ ስለ ሀገራችን አናስብም። ብቻችንን የምናስበው ስለ ዘራችን ነው ስለ ሀገራችን አይደለም። የወልቃይት አማራዎች ሲፈናቀሉ አማራ ብቻውን ሳይሆን ኦሮሞ ሊያሞ ይገባል። የኦሮሞ ህዝብ ሲሞት አማራ ሊያሞ ይገባል። የሀገር እንጂ የዘር እንጂ የሀገር ምርጥ የለም። የሀገር እንጂ የዘር ምርጥ የለም። ሁላችንም ሰዎች ነን። ይህንን ካካሄድን ጸባችን ከሰው ሳይሆን ከፈጣሪ ነው። ዘረኝነትን ከፋፍለ ግዛን ወያኔ ስልጣን ላይ በተቀመጠበት ዘመናት በሙሉ እየተጠቀመበት ነው። ዘር ለእህል ነው። ሀገር ሀገር ናትና ሀገራችን አንድ የሚያደርጋትን ነገር ይዘን ወደፊት እንራመድ። ዘረኝነት አመጸኝነት ከወያኔ ጋር ይብቃ እንላለን። ሳምፐር ዘገየ ነኝ። መልካም ሁሉ
I'm not saying. እንደምን አረፈዳችሁ ተከበራችሁ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ከዚህ ከስቶኮልም ያስተላልፈውን የዛሬ ወይም ሳምንታዊ ፕሮግራሙን አሁን ጀምረናል። በዚህ በስቱዲዮ ውስጥ ሁላችንም ሰብሰብ ብለናል። እንግዲህ ተለያዩ ፕሮግራሞችን ለእናንተ እናደርሳለን። ተመስገን ሰምፔር መብራቱ እንደምን አረፈዳችሁ እናንተ ሁላችሁ
ሰላም ሰላም እንደምን ከረምክ
እንዴት ነውስ
እንደምን ከረማችሁ
አይደለ እንግዲህ አድማጮቻችን ያው ተለያዩ ፕሮግራሞች ይኖሩናል እስቲ ተመ እንዴት ነው ፕሮግራሞቻችን እንዴት ተወሰነውን በተወሰነ መልኩ እንንገርና ከዛ በኋላ አንዳንድ ነጥቦችን እናነሳለን
መልካም እንግዲህ ግሩም ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘን ለአድማጮቻችን ቀርበናል እንዳዳመጡት በመጀመሪያ ሳምፒር ዘገዬ የመግቢያ ጽሑፍ አቅርባልናለች አሁን የሀብታሙ አያሌው ጉዳይ በዳንኤል ሽበሽ የተጻፈውን ጽሑፍም እናቀርባለን የሳምንቱን ማብሬት ጉዳዮች አሉ በዚህ ፕሮግራም ላይ አድማጮቻችን የግል አስተያየታቸውንም እንዲሰጡን እንጋብዛለን የሱዲን ሊደረገ የታሰበው አይ ቲንክ መጪው ሐሙስ መሰለኝ ከዛ ጋር በተያያዘ ከኢትዮጵያ ስደተኞች ማህበር ሊቀመንበር ጋር ስለዚህው ጉዳይ ውይይት እናደርጋለን የብሩክ በረከት የሁድ ጨዋታ ፕሮግራምም አለን እንዲሁም የሳምንቱ ዜናዎችም ይቀርባሉ የጎንደርን ጉዳይ በተመለከተም ደግሞ አንድ ለጉዳዩ ቅርብ የሆነ ሰው እናነጋግራለን
በኋላ ከዘዳ በኋላ ማለት ነው
በትክክል በየበመሃልም ዘመናዊና ባህላዊ ጨዋታዎችን ለአድማጮቻችን እንጋብዛለን
በትክክል በጣም ጥሩ በዚሁ እንቀጥል ወደ አንዳንድ ነጥቦች እናንሳ ወይስ
ኦኬ ማንሳት እንችላለን የሳምንቱን አበይት ጉዳዮች
የሳምንቱን አበይት ነጥቦችን እናንሳና ከዛ ወደ ቀጣይ ፕሮግራሞች እናልፋለን እስቲ ለሳምንቱ በርካታ ነገሮች እንግዲህ በኢትዮጵያ መቼም ሳምንቱ ሁሉ ሳምንት ሲመጣ በርካታ ለጆሮ መቼም በጣም ብዙ በርካታ ነገሮች ይሰማሉ ይደመጣሉ በዜና ቢነገር ሁሉ ሙሉ ሰዓት ሁሉ የሚበቃው አይደለም ነገር ግን የአድማጮችን ወይም የዝብረተሰቡን ትኩረት ይሳቡታል የተወሰኑ ነገሮችን እንዲሁ ለአድማጮች ይሰሙታል ብለን እናስባለን ምናልባት ያልሰሙትም እንዲሰሙ በአንዳንድ በተለያየ ምክንያት ሁሉም ሰው ላይ ሰማ ይችላል እነዚህ አይነት ነገሮችን እናደርሳለን እስቲ የተወሰኑትን በማንሳት እንጀምር
እንግዲህ የተወሰኑትን ከማንሳታችን በፊት አበይት ጉዳዮችን ቀድም እንዳልነው ምን ምን ላይ ትኩረት እንሰጣለን ካልን ወቅታዊ የሆኑ ነገሮች ላይ ትኩረት እንሰጣለን ወቅታዊ የሆኑ ነገሮች ምንድናቸው ደግሞ ካልን በተለይ አሁን አንገብጋቢ የሆነው በጎንደርን ያለው ህዝባዊ አመጽ ነው በወልቃይትና በጎንደር መካከለ ያለው ህዝባዊ አመጽ ነው ይሄ ህዝባዊ አመጽ ትኩረት እንድንሰጠው ያደረገን ምንድነው አሁን ሁኔታው እየተጋጋለና እየተፋፋመ ያለበት ቦታው ላይ ችግሩ እየተጋጋለ እየተፋፋመ ዜጎችንም እየገደለ ስለላለ ይሄንን እንደ መነሻ አድርገን ነው የመጀመሪያ መነሻችንን እናደርገው ይመስለናል ተመስገን
ልክ ነው እንደ ሳምፒር እንደገለጸችው በጎንደር የተከሰከሰው ህዝባዊ አመጽ ቀጥሏል የተለያዩ ዓለም አቀፍ ሚዲያዎች ቢቢሲን ጨምሮ ስለ ጎንደር ህዝባዊ አመጽ ዘግበዋል በዚህ ህዝባዊ አመጽ ላይ እንደምታውቁት ብዙ ሰዎች ህይወታቸውን አጥተዋል ለአካል ጉዳትም የተጋለጡ ሰዎች አሉ እንዲሁም በንብረት ላይ ከፍተኛ የሆነ ጉዳት ደርሷል ለዚህ ሁሉ አመጽ የመጀመሪያው ምክንያት ደግሞ ህዝቡ በተለይ የወልቃይት ህዝብ እኛ የትግራይ ክልል ውስጥ አንካተትም ማንነታችን ይከበርልን እኛ አማራዎች ነን ብሎ በመጠየቁ ምክንያት ነበረ የነዚህ ጠያቂዎች ደግሞ አስተባባሪ ኮሚቴዎችንም ማሰር በመጀመሩ ምክንያት ነበር ችግሩ በዚህ ደረጃ ይልስ
እኔ ግን እዚህ ጋር አንድ ልናነሳው የሚገባው ነገር አድማጮቻችንም እየሰሙን ያሉ ሰዎችም የወልቃይት ጉዳይ ብዙ ሰዎች አንዳንድ ሰው እንደ እንግዳ የሚሰሙ ሰዎች አሉ። መቼስ ሶሻል ሚዲያ ላይ እና ከዚህ ከፖለቲካ ጋር ቀርብ የሆኑ ሰዎች ይሄን ነገር ሁሉ የሚሰማሉ። እንደ እንግዳ ሲሰሙ እንደው የወልቃይት ጉዳይ ምን ላይ ተኮረ ነው? የወልቃይት ህዝብ ምንድነው ጥያቄው? እስቲ መብራቱ ይሄን ነገር።
ያ ወደዛ ጥያቄዎች በዲቴል በኋላ ላይ ምን መጣባቸው ሂደቶች ይኖራል። በዋናነት ግን አሁን የሳምንታዊ ዜናዎችን ወይም ሳምንታዊ አብይት ክንውኖችን እንደ ዋናነት ስናይ ያ ኢትዮጵያ ውስጥ በተለይ ደግሞ በ ጎንደር ዙሪያና በኦሮሚያ ክልል ውስጥ ላይ በዋናነት በዚህ ሳምንት ውስጥ የለውጥ እንቅስቃሴዎች በከፍተኛ ሁኔታ
እየታዩና
ደምቀውና በከፍተኛ ሁኔታ እየተካሄዱበት ያሉበት ሁኔታዎች ነው ያሉት። ከነዚህ ውስጥም ለጆሮም የሚስቡ በተለይ ደግሞ ኢትዮጵያዊነት ስሜት ላለው ሰው በጠቅላላ ስሜቱን የሚቆሰቁሱና የሚኮረኩሩ የተለያዩ ዜናዎች የነበሩበት ሂደት ነው። ከነሱ ውስጥም ገለጥ አድርገን ለማየት ከፈለግን በዋናነት የህወሓት ቡድን በጎንደርና በአካባቢው የመሳሪያ አለቀማ ለማድረግ በዝግጅት ላይ መሆኑ የተካሄደበት የዜና ሂደቶች አሉ። በዛሬው ዕለት በጎንደር ይካሄዳል ተብሎ የሚጠበቀው ሰላማዊ ሰልፍ አለ። ያ ሂደት ምንድን ነው? ህዝቡ ምን ጠይቆ ነበረ የሚለውን ነገር ማየት የምንችልበት ሂደት አለ። ያው ከዛ ቀጥለን ደግሞ ወመሰን ወዲ ሀብታሙ አያሌ ፍርድ ቤት ሂደትም አለ። በሳምንት የዜና ሂደት ውስጥ የነበረው ክስተት በሀገራችን ላይ የአማራ ክልል የቴሌቪዥን ስርጭት ስለተቆየ ተቋረጠበት ሂደትም ነበረ። እነሱንም በዲቴል ማየት የምንችልበት አለ። ከሁሉ በላይ ደግሞ አሁንም ላይ በጣም አሳዛኝ ዜና ሰምተናል። በካይሮ አካባቢ ሁለት ኢትዮጵያውያን በካይሮ የተባበሩት መንግስታት ስደተኞች ኮሚሽን ጽህፈት ቤት በራፍ ላይ ራሳቸውን በእሳት እንዳቃጠሉ የተሰማንበት ዜና ሂደት አለና ያም ልብ የሚነካና አንደኛው ማሳዘኝ ነው። ያ ምን አቀው ነው ያንዳንዱ ኢትዮጵያዊ በስደት ሀገር ውስጥ ያለው ፍርሃት የፈጠረለት ምንም የተሻለ የህይወት መስመር ስለሌለ ወይንም ለአንድ ወይም ለተወሰነ ጉሳም ያደለት ለሆነ አብዛኛው ማህበረሰብ የመረጠው ስደትን ስለሆነ በስደት ሂደት ላይ ኢትዮጵያ ወንድሞቻችን ምን አይነት የከፋ ፋዳ እየተቀበሉ እንደሆነ የከፋ ችግር ውስጥ እየገቡ እንደሆነ ማሳያ ነው። ዜናዎቻችን ሲቀጥሉ መንግስት በወልቃይት ተወላጆች ላይ የወሰደው እርምጃ የኦፌኮ ዓለም አቀፍ ቡድን ያወገዘበትም ሳምንት ሂደት ነው። ወደ ኦሮሚያ ክልል ደግሞ ስንወርድ በአሰቦት ከ30 ሰዎች በላይ ታስረዋል። ይህ በኦሮሚያ ክልል ትንሽ መቀዛቀስ ታይቶበት የነበረውም ህዝባዊ ጥያቄ አው አማራውም በኩል በጎንደር በኩልም ካለው ጋር አንድ ላይ ተያይዞ ጥያቄው ያደገና እየሰፋ መጥቷል። በኦሮሚያም ያጋብ ብሎ የነበረው ማመጽ በከፍተኛ ሁኔታ ጨምሮ የታየበት ነው። በሁለተኛነት በአመር አብሽዋ ጀልድ ወረዳ ተቃውሞ መቀጠሉ የተሰማበት ዜና አለ። ስንቀጥል በኦሮሚያ ህዝባዊ አመጽ ያው እንዳልኩሽ ቀጥሏል። በአምቦም ተቃውሞ ተነስተው ነበር ባሳለፍነው ሳምንት። እንደዚህ አይነት ዜናዎች አሉ በሳምንት ሂደት ውስጥ ማለት ነው። ምናልባት በዲቴል በዜና እወጃ ስርዓት ሂደታችን ላይ የምናየው ይሆናል። ዲቴል ማየት የሚገባ ነገሮችም ካሉ ያው
ግን ወደ ወልቃይት ጉዳይ እንመለሳለን። አሁን አንገብጋቢና አካባቢያችንም ላይ ሀገራችንም ላይ ዋነኛ ኢሹ ስለሆነ እዚህ ወደ ወልቃይት መለስብን ወልቃይትን እንዳሳ
ምናልባት ከዜና ወጀው ወጣ ብለን ዲቴል ያንን ነገር ማየት የምንፈልግ ከሆነ ትልቅ ጥያቄ ነው የወልቃይት ማንነት የማንነት ጥያቄ ወይም ይሄ ምንድነው
የወልቃይት የአማራነት
የአማራነት ጥያቄ ይመለስልኝ የሚለው ጥያቄና በመንግስት ወይም የመንግስትን ተቆጣጥሮ ያለው የህወሓት መራሹ ቡድን የሚሰጣቸው መልሶች ወይም ከክልል አንድ በኩል እየተገኙ ያሉ መልሶች ብሎም ህገ መንግስታዊ ፋይዳዎቹን ከነዛ አንግሎች ማየት ነው የሚጠበቅብን። መጀመሪያ የወልቃይት ጥያቄ ምንድነው የሚለውን ነገር ማየት መቻል ሲቀጥል ደግሞ በ1976 ከዚህም በፊት በሌላ ፕሮግራም ላይ አንስተነው ነበር ያነሳነው ፌብሩዋሪ በፈረንጆቹ አቆጣጠር በ1976 ላይ የወጣው የሜናፍስቶ
ባበሻ መጪ ማለት ነው።
በ1968 ላይ ነው 8 አመት ወደኋላ ይደርሳታዩ። የ1968 ላይ በጊዜው የነበረው የህወሓት ወይም ትህሓት ቡድን የነበረው ያወጣው ሜናፍስቶን ማየት ለዚህ ትልቅ መልስ ማግኘት ይቻላል።
በወቅቱ ያወጡት እንደመጣደረ
ብላችሁ ያወጡት እንትና ህዝባዊ ወያኔ ሀርነት ትግራይ በሚለው ስም ያኔ ተቋቁመው የትግል ሂደት ሲያካሂዱ በዋናነት እንደ አላማ ተነስተው ይዘውት የተነሱበትን ነገር ማየት ያንን ማየት ትልቅ መልስ ማግኘት ይቻላል።
ለዚህ ለወልቃይቱ ጉዳይ
ማለት ነው። ምናልባትም ሰዓት መውሰድ ካልሆነ በስተቀር አራት ኪ ፖይንቶች አሉ በእንግሊዝኛ የተጻፉ። እነሱን አይተናቸው ወደ አማርኛ ማምጥተን ከማህበረሰቡ በደም እንዲረዳ ለማየት እንሞክራለን። እናዚህ ጋር እንትኑን ሜናፍስቶን ስናይ መጀመሪያ ሪፐብሊክ ኦፍ ግሬተር ትግራይ የሚለው ላይ በአንደኛ ደረጃ የተቀመጠው ኢትግራይ ኢዝ ዲፋይንድ አስ ኤኒቦዲ ዳት ስፒክስ ዘ ላንጉጅ ኦፍ ትግሪኛ ኢንክሉዲንግ ዶስ ሁ ሊቭስ አውትሳይድ ትግራይ ዘ ኩናማይ ዘ ሳሃው ዘ አፋር ኤንድ ዘ ታልታል ዘ አገው ኤንድ ዘ ወልቃይት የሚል አለ። የመጀመሪያው እዚህ ጋር ነጥብ እንይዛለን። ወልቃይት ኢንክሉድ ተደርጋለች ከግሬተር ትግራይ ጋር ማለት ነው።
በዛን ጊዜ ራሱ ማለት ነው
ሁለተኛ
እንትኑ ላይ ስንመጣ የጂኦግራፊክ ባውንደሪስ ኦፍ ትግራይ ያን ዲፋይንስ ያደርጉት the geographic boundaries of Tigray extend to the border of the Sudan including the land of Humara and Wilkait from the region of Bagay Mider in Ethiopia the land defined by Alawha which extends down to the region of Wollo including Alamata Ashengi and Kobo and the Eritrean Kunama the Saho and the Afar lands including Asabidan እዚህ ጋር ምን መጣበታል ከወልቃይት ቀጥለን አሰብን እናይበታል Eritrean የነጻነት ኢንዲፔንደንስ ሲሰጥ ብዙ ሰዎች ጠይቁት የነበረው ዓለም አቀፍ ግን የተበቃል ነበርም አንድ ሀገር ወደብ ኖሯት ሌላ ሀገር ለዓለምነቱን ሲወስድ የወደብ የማግኔት
መብት አለ
በዓለም አቀፍ ግጋት የተደነገጋልና የአሰብ ጥያቄ በብዙ ኢትዮጵያውያኖች በኩል ያስካውን ያልተመለሰ ጥያቄ ነበር በጊዜውም የነበረው ማለት ነው እና ይሄንን ስታዩ የአሰብ ሂደት ወይም ወደ ኤርትራ እንድትሄድበት የነበረው በጊዜ የነበረው አሳሰብ ሂደትም ከወልቃይትም ቀጥሎ ያለው ትልቅ ነገር ነው ምናልባት ጊዜ ካገኘን በኋላ እንመለስበታለና ሁለት የመጨረሻ ፖይንቶች እና the final goal of the TPLF is succeed from Ethiopia as an independent republic of Tigray greater Tigray by the liberating the lands and the peoples of Tigray ሚላለ ከዛ ቀጥሎ የሚመጡት ብዙ እንትኖች አስላፈሳሳብ ሂደታቸው ነው። ነሄን ተከትለሽ ከ1991 በፈረንጅ አቆጣጠር የነበረውን የማፕ ዲፋይንድ የሆነ የካርታ ስራውን ብታይ ከ1991 በኋላ ያሉትና ሜናፍስቶ ላይ ያሉት ካርታዎች በሶስት ደረጃ ተቀምጠዋል። ምናልባት በሬዲዮ ለሚከታተሉን ሰዎች ይሄን ማሳየት አንችል ይሆናል ግን ጉግል ላይ ገብተው ሁሉም ሰዎች ባዩት ይሄ መረጃ ያለ ነገር ነውና ያንንም ቢያዩት የወልቃይትን ጥያቄ ከትግራይ ኢንተረስት አንጻር በቀላሉ መልስ ማግኘት የሚችልና
ዛሬ አይደለም ይሄ ጥያቄ
ዛሬ አይደለም ይሄ ጥያቄ መሰረት አግኝቶ ስራው እስቲ እየተገባው ከዛሬ
ህዋት
መስራታ ጀምሮ ዲፋይንድ ሆኖ የተቀመጠ ነገር ነው አሁንም ጥያቄዎች አልተነሱም እንጂ በግድ ተጭኖባቸው የትግራይ ማንነት ተጭኖባቸው ያሉ ሀገራቶች ወልቃይትም ብቻ አይደሉ ይገባ በወልም ብትሄድ አሁንም ላይ ቀጥሎ ነራያ ውስጥና ለማጣም እንትኖች አሉ ስናይ ደግሞ የሰው ልጅ ተፈጥሯዊ መብቶች አሉ አንድ ቋንቋ መናገር አንድ ሀገር አካል እንድትደረግ መደረግ የለበትም ወይም ትክክል አይደለም እንደምሳሌ እናስቀምጣቸዋለሁ እንግላንድ እና አሜሪካኖች እንግሊዘኛ ይናገራሉ ምናልባት ወደዛ ጠጋ ብለን ብናይ እነ ካናዳ እና አሜሪካ ተመሳሳይ ቋንቋ ተናጋሪ ሀገሮች ናቸው ግን ያ ቋንቋ የምናገራቸው ሂደት በሁለቱ ሀገራቶች ላይ ያለውን የትስስር ወይም የመግባባት ሂደት ያሳድገዋል እንጂ አንድን ቦታ የግድ የኔ ነው ብለህ ማንነቱን የምትችልበት ነገር ቻሉ ግን አሁን ላይ ትግራይኖች ወይም ይሄ ህዋት መራሹ መንግስት እንደ ትልቅ መከራከሪያ ነጥብ ያነሳውም ያለው እዛ አካባቢ ያሉ ሰዎች ትግራይኛ ተናጋሪዎች ናቸው የሚልበት አንዱ ትልቅ ኪ ፖይንት አለ ይሄ ቶታሊ ትክክል ያልሆነበት መከራከሪያ ነጥብ ማርጉ ነው የሚሄደው ሲቀጥል በእያንዳንዱ ዲፋይን ሲደረግ በህገ መንግስቱም ላይ ምናልባት ህገ መንግስቱም ራሱን የቻለ ብዙ ጥያቄዎች ምናመጣበት ሂደት ነው ግን ዲፋይን ሲደረግ እዛ ጋር ክልሎች ሲመሰረቱ በዋናነት እነዚህ ጥያቄዎችን ዲሞክራሲክ በሆነ ወይ ትሬት አልተደረጉም ብዬ ነው ማምነው እያንዳንዱ አናሳ ወይም የተጠቃቀንትኖች ምንላቸው እንደነው ልካይት ሌላም ቦታ ሄደን በተለያዩ ክልሎች ላይ ብናይ እነዚህ አይነት አሁን ላይ በቃ ጫናውና ይሄ ከጥያታ ኢሰባው የሆኑ አሰራር ሂደቶች እየበዙ ሲመጡና የህዝብ ጥያቄዎች እየገነኑ ሲመጡ ወደ ሚዲያ ኢንትረስት የማግኔት ሂደት መጣው ህዝቡም እንቢባይነቱ ያደገ ሲመጣ የሁሉንም ሰው ኢንትረስት የማግኔት ሂደት ስለመጣ ነው መረጃም የማግኔት እድላችን አሁን ላይ በተለይ ደግሞ ከሀገር ውጪ ያሉ ሰዎች መረጃ የማግኔት እድላችን ያደገም ስለመጣ ይሄን ነገር በዲቴል አየነው እንጂ በጊዜውም የነበሩ ጥያቄዎች ናቸው የወልቃይት ማንነት ዛሬ ላይ ወይም ከሁለት አመት ጀምሮ የመጣ ጥያቄ አይደለም የወልቃይት ማህበረሰብ የራሱን ሰዎች በኮሚቴ ደረጃ አደረጃይቶ ህገ መንግስታዊ ጥያቄ ሀገር ውስጥ ያለውን ህገ መንግስት ያው ብዙዎቻችን እናቀዋለን ይደገፋል አይደገም ትክክል ነው ትክክል ሌላ ጥያቄ ነው ግን ህገ መንግስቱን አክብሮ በህጋዊ መንገድ ሄዶ ህገ መንግስታዊ መብት ይከበርልኝ
ማንነቴ
አማራ ነኝ በግድ የተጫረብኝ ትግራይ ማንነት ለኔ አይገባም እኔ አማራ ነኝ እኔ ስለራሴ አጣለሁ ነፃነቴን ስጡኝ ብሎ በህጋዊ ህግን በተመለከተ ላይክ በተከተለ መልኩ ነው እስካሁን ድረስ ይሄን ዘጋው እስከምንሰራ ድረስ የነበሩት ሂደቶች ህጋዊ ናቸው አንድም ህገወጥ የሚያስፈልጋቸው
እኔ መብራቱ ሲጋን ጥያቄ ያለኝ ሁሉም ውስጥ እኔም ጋር ወይ ደሞ አልማጥቻችን ጋር ጥያቄ ኖራል በያሰባለሁ ምንድነው ወደ ትግራይ ልትካለለበት ለምሳሌ ወልቃይት ትግራይ መሆን አለባት ብሎ ይሄ ሁሉ ክርክር ምን አመጣ ወልቃይት በወልቃይትነቱ ወልቃይት ሆና በተቀመጠ ትግራይስ በትግራይ ወደፊት ራይ ያለው ማለት ነው። የትግራይ ሪፐብሊክ ራሱን አግሎ ከኢትዮጵያ የመኖር ራይ ከሌለው ወልቃይት እንደ ወልቃይትነቱ ኢትዮጵያ ውስጥ ከአማራ ሆና በተቀመጠ ችግሩ ምንድነው?
እዚህ ላይ ዶክተር አረጋዊ በሬ ቀድሞ የህወሓት ሊቀመንበር ሲናገሩ ምናሉ? እነዚህ ቀደም ብሎ ይሄን ነገር የመጣበት ህወሓት ሲመሰረት ወልቃይትን በጣም የፈለገበት ሁለት ዋና ምክንያት ነበረው። አንደኛ በትጥቅ ትግሉ ወቅት ትግራይ ከሌሎቹ ክልሎች ጋር የሚዋሰን በተለይ ከሱዳን ጋር የሚዋሰን አይደለም፣ መውጫ መግቢያ ኮሪደር የላቸውም። ያንን ለመፍጠር ይግድ በወልቃይትና በዛ በታያዝ በወልቃይትና በአርማጭሆ በኩል ነው የሚወጣና መግቢያው
ወደ ሱዳንና
ወደ ቦርደር ሀገሮች። ስለዚህ ያንን ይግድ መያዝና ማጠቃለል አለባቸው።
አይ ሪፐብሊካሪ እቺ ትግራይ የምትባለው ነገር አትቀርም
ማለት ነው። አዎ። ሁለተኛ ከዛ ባሻገር ሁለተኛ ደግሞ ወደፊት ይሄ አላማቸውን ቢያሳኩ ማለት ነው ግሬተር ትግራይን ለማመስረት አይደለም የተነሱት። ያን ሲሳካ የትግራይ መሬት እንደሚታወቀው በአብዛኛው ደረቃማ ቦታ ነው። ይሄ የወልቃይት የአርማጭሆ ቦታ በጣም ለም መሬት ነው የሚታወቀው ነው። በሰሊጥና በጥጥምር በተለያዩ ምርቶች በጣም የበለጸገ ቦታ ነው። ስለዚህ ለወደፊቱም ሳቤ ተደርጎ ማለት ነው ያንን ለም ቦታ በትኛውም በኃይልም ሆነ በምንም መንገድ ወደነሱ ከተቀላቀሉ በኋላ ወደፊት ያ አገር የራሳችንን አገር ስናቋቁም ያንን ለመረት በቃ የራሴ ማድረግ ማለት ነው።
እኔ እዚህ ጋር ገሩም ዝናቆም አሁን መብራቱ የተናገረ መነበረበት እንግዲህ ሪፐብሊክ ትግራይ ራሱን ስትመሰረት በዚህ ጋር ወደብ ይኖራታል እንደ ማለት ነው። አሁን ሲያሳየን ካርታውን በዚህ ጋር የአሰብ ወደብ ይኖራታል። ከዛን ወልቃይት አለችው እንደ ቦርደር ከሱዳን ጋራ ራሳቸውን መስርተው ራሳቸውን ኢትዮጵያ ከምትባለው እንትን አግለው መኖር ያሰቡት ራዕይ ነው ማለት ነው። ዛሬ እነኚህ ሰዎች ተጽዕኖ እየፈጠረባቸው ያለው
ከሌዛን ግዜ ለዛ ያንን ለመፍጠር ብለው ተንቀሳቅሰው በሆነ በታሪክ አጋጣሚ መሃል ሀገር መጡ። ያ ነገር ያው ለጊዜው አልሆነም ማለት ነው። ያንን ነገር አሁን ወደ ኋላ ለመቀልበስ የሚያስችልበት ሁኔታ አይደለም። ወደፊት ምን እንደሚሆን የሚታወቅ ነገር የለም። ከዚህ አንጻር ነው እኔ የማየው ማለት ነው።
መብራቱ ነው ይታል
ያ በዋናነት ዲቴልም ከመግባታችን በፊት በዋናነት አይተ ነው ማለት ያለብን ይሄ በህገ መንግስቱ ምን ይላል ነው። እኔ ብዙ ጊዜ አሁን ላይ ስልጣን ያለው መንግስት ቻሌንጅ ማድረግ የሚያስደስተኝ ራሱ ካወጣው ዲፋይን አርጎ ካስቀመጠው ህገ መንግስት አንጻር ነው። ያንን ህገ መንግስት አውጥተን ካየነው ሌላ ብዙ ጥያቄዎች አሉ። ግን እስቲል ሌላውን የመብት ጥያቄ ትክክል ነው ህገ መንግስት ትክክል አይደለም ብዙ ችግሮች አሉት የሉትም የሚለውን ነገር ተተን ራስ እንኳን ያስቀመጣቸው ህገ መንግስቶች ምን ይላሉ? አሁን ራስ በቃ እንደ ትልቅ ጣላት ሆኖ የተቀመጠበትም ራሱ እሱ ያስዲፋይን አርጋ ያስቀመጠው እንትን አለና አርቲክል 8 ላይ በሚናይበት የህዝብ ሉዓላዊነትም ጥያቄ ላይ ንዑስ አንቀጽ 1 ላይ የሚቀመጠው የኢትዮጵያ ብሔር ብሔረሰቦች ህዝቦችና ሉዓላዊን የኢትዮጵያ ብሔር ብሔረሰቦች ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤት ናቸው የሚለው ጥያቄ አለ። ይሄ ራሱ አሁን በትልቅ ቻሌንጅ የሚያልከው ነገር አለ። ከነዚህ ወጥተን የህገ መንግስት የበላይነትን ስናይ ህገ መንግስቱ የሀገሪቱ የበላይ ህግ ነው እንላለን። ማንኛውም ህግ ለማዳዊ አሰራር እንዲሁም የመንግስት አካል ወይም ባለስልጣን ውሳኔ ከዚህ ህገ መንግስት ጋር የሚቃረን ከሆነ ተፈጻሚነት አይኖረውም ይላል። የወልቃይት ጥያቄ ህገ መንግስታዊ ጥያቄ ነው። ግን እየተፈታበት ያለው መንገድ ከህገ መንግስቱ ጥያቄ ተቃራኒ በሆነ መንገድ ነው። ይሄን ጥያቄ ለትግራይ ክልል መስተዳድር አቅርበውታል። መፍትሄ ማግኘት አልተቻለም። ይሄንንም ተከትሎ ወዴት ነው ያመጡት?
ወደ አዲስ አበባ
አምጥተውታል። ምንድነው በክልሎች መካከል በሁለቱ ክልል ያለው ተመካክረው ይወሰኑበት ብሎ ነው መልስ የሰጣቸው። ሁለቱ ክልሎች መግባባት ላይ አልደረሱም። በተለይ ደግሞ አሁን ላይ እየተካረረ መጥቶ አሁን ላይ ያለው ፍጥጫ ያደረሰበት ትልቅ እንትን ላይ መጥቷል። በተደገ ያንን መልስ ማግኘት ባለመቻላቸው ድጋሚ መጥተውም አመልክተው ነበር። ያንን ጥያቄያቸውን ተቀባይ ላይክ የፌዴሬሽን ምክር ቤቱ እስካሁን አልተቀበለም ወይ መልስ መስጠት አልፈለገም። ይሄ ከህገ መንግስት አንፃር እይታ እነሱ ካወጡት ካጸደቁት እንመራበት አለም ብለው በአለም ደረጃም ከሚንኮሰፈሱበት የህግ ተነታሪ ማንፃር ትክክል አይደለም። ስንቀጥል ወደ አንቀጽ አርቲክል 46 ላይ ወርደን ስናይ የፌደራል ክልሎች ላይ ስናይ አርቲክል 46 ማለት ነው የፌደራሉ መንግስት በክልሎች ተዋቀረ ነው የሚለው ላይ አንቀጽ 2 ላይ ስንመጣ ክልሎች የሚቋቋሙት በህዝብ አሰፋፈር በቋንቋ ማንነትና ፈቃድ ላይ የተመሰረተ ነው ይላል። ወልቃይት ፈቃደኛ አይደል? ህዝቡ ይሄንን ነገር በግልጽ አሳይቷል። ከህገ መንግስቱ ስርዓት ውጪ ነው እየተጫነበት ያለው። ይሄን መተግበር እየቻለው አይደለም። ህገ መንግስቱ ይከበር ነው አሁንም ይያለ ያለው ወይራስ ግን አሁን ላይ ይሄንን የሰሞኑን ሁከት ተከትሎ የሰሞኑን ህዝባዊ በተኝነት ተከትሎ መንግስት በየሚዲያው በተቆጣጣራቸው ሚዲያዎች 100% አክቹሊ ሀገር ውስጥ ያሉትም ሚዲያዎች 100% ያሉትም ጥቂት ናቸው እነሱ 100% ተቆጣጥሮ በእንትን በሚላቹ ሚዲያዎች ላይ ይያሳያ ያለው እንትን ግን ከህገ መንግስቱ ኮምፕሊትሊ የራቀና ከእውነትም የሚጋጭ መልሶች ነው ያቀረበ ያለው
እንደውን የመብራቱ ዚጋን ትል ወያኔ እንኳን ለህገ መንግስት ራሱ ለወጣለት ህገ መንግስት ይገዛል ማለት ዘበት ነው ለምን በየተለያየው አጋጣሚዎች ህገ መንግስቱ ይቀየራል ለምሳሌ አንድ የሆነ ህግ ሲፈለግ ወጻራሽን በእንደቀን እንዳየናቸው ከልምድ ካለን የጻራሽብር ህግ የጻራንትን ህግ የሚዲያ ህግ ያለ ህገ መንግስቱን በየቀኑ እንደነሱ እንደተመቻቸው ይቀየራል አሁን ህገ መንግስቱ ላይ ተቀመጠው ነገር ወልቃይትን ያካትታታል ማለት ከባድ ነው ለምን እነሱ ይዘውት የመጡት ከ68 ጀምሮ ይዘውት የመጡት ማኒፌስቶ ነው ይሄን ደግሞ ማስፈጸም አለባቸው ለምን ወንድሞቻቸው በዚህ እንትን ሞተዋል አልፈዋል መስዋዕትነት ከፍለንበታል ወልቃይትን የኛ የማረቅ ራያችን ወደ ኋላ አይልም ነው ይነሱ ይቀር እንጂ ህገ መንግስቱን የማክበርና ለማክበር አይመስለኝም እዚህ ጋር ያለው እንትን ተሜም እንትላለስ ይላል
ልክ ነው የወያኔ መንግስት ከዚህ በፊት እንደምናውቀው በወልቃይት ብቻ አይደለም ከዚህ በተለያየ በኦሮሚያ ማንኛውም ሰው ተገቢውን ጥያቄ ይጠይቃል መብቱ ነው ሰላማዊ ሰልፍ መውጣት ይችላል መብቱ ነው ምክንያቱም ህገ መንግስቱ ላይ ተጽፏል ግን ለሁሉም ጥያቄዎች መልሱ ጥይት ነው እንጂ ህገ መንግስታዊ ፍትህ አይደለም የሚሰጠው ለልፍ በጣም ብዙ ወንጀሎችን ሰርተዋል እነኚ ከህገ መንግስቱ የማይፈቅዳቸው ስለዚህ ህገ መንግስቱ ዝም ብሎ ሲምቦል ነው የተቀመጠ ነገር ነው አይጠቀሙት ተግባራዊ የሚያደርጉት ነገር አይደለም ሰው እኔ እነሱ ህገ መንግስቱን ተግባራዊ አው ህገ መንግስቱ የሚላቸው ነገሮች አሉ ጥሩም መጥፎም እሱን እንኳን ተግባራዊ ያደርጋሉ የሚለውን ነገር ለኔ ትልቅ መልስ የሌለው ምንም መልስ የሌለው ነገር አይደለም በእርግጠኝነት አይጠቀሙት አይቀሩት እነሱ ከህግ በላይ ናቸው
ያምናልባትም ይሄንን ዲስክሽን ይሄንንበት ካለ አድማጮች የራሳቸውን የግል አስተያየትና ሐሳብ ማቅረብ ይችላሉበትም
ካለ መደወል ይችላሉ በ0819100 እኛ አንድ ሙዚቃ ጋብዘን እንመለሳለን
በጣም
Yeah, yeah.
አድማጮች በመከታተል ላይ ያላችሁት ከዚህ ከስቶክሆልም ስዊድን የሚተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። ቀደም ብለን የተለያዩ ነጥቦችን በወልቃይትና በአንዳንድ ወቅታዊ ጉዳዮች ላይ አንስተናል። ወደ በኋላ ላይ ጊዜ እንዳለን ደግሞ ሌሎች ነጥቦችን እናነሳለን። አሁን ተመስገን በሀብታሙ በወጣቱ ፖለቲከኛ በመምለብ ስለሚገኘው ሀብታሙ አያሌው ዙሪያ ተዘጋጀ አጠር ያለ ጽሑፍ ቀጥሎ ይዞ ይቀርባል።
ኢህአዲግ ወጣት ሀብታሙ አያሌውን ለመግደል ስለማሰሩ ሌላ ምን ማስረጃ ማቅረብ ያስፈልጋል? ዳንኤል ሽበሺ 15/2018 ለማስታወስ ያህል በእስር ቤት አንደኛ ማከለው የነበረበት ህግምና ተከለከለ፣ ሁለተኛ ክሊንቶን ተመሳሳይ እርምጃ ተወሰደበት፣ ሶስተኛ ከዘውዲቱ ሆስፒታል የህግምና ዶክመንቶቹ እንዲጠፉ ተደረገ፣ አራተኛ በስር ፍርድ ቤት ፌደራል ከፍተኛ ፍርድ ቤት መከላከያ ሳያስፈልገው ያለ ልዩነት በሶስት ዳኞች በነጻ የተሰናበተውን ንጹህ ዜጋ በታሪክ ተሰምቶ በማይታወቅ ሁኔታ ውሳኔው ታግዶ ለተጨማሪ ለሰባት ወራት እንዲታሰርና በበሽታ መድቀቁ ከተረጋገጠ በኋላ ፈተው የለቀቁበትን አግባብ ስናይ፣ እንዲሁም ከህግ አግባብ ውጪ የመንቀሳቀስ መብቱን በማገድ ለተጠቀሰው ውስብስብ ችግር ሀብታሙንና ቤተሰቡን መዳረጋቸው፣ ከእስር ከተፈታ በኋላ ሀብታሙ ስለጤናው መታወክ በየቀጠሮውና በየችሎቱ አቤት ከማለት በፍጹም ወዝኖ አያውቅም። ባልጋ ላይ ከወደቀ ወዲህም ዓለም እየጮህለት ይገኛል። የሚገርመው ነገር ከሀገር እንዳይወጣ የተጣለው ቀባ እንዲነሳለት የሐኪም ማስረጃ አቅርቡ ተባለ። በዘርፉ በታወቁ ዶክተሮች የተፈረመ ሜዲካል ሰርቲፊኬት አቀረብንላቸው። ፍርድ ቤቱም ዳኞቹም ሐሳባቸውን ቀየሩና እንደገና የቦርድ ውሳኔ ካቀረባችሁ በእለቱ እንወስናለን አሉን። እምነት ጥለን ያዘዙንም አቀረብን። በተለይ እኔ እውነት መሰለኝ እንደ ጠቅላያችን የደቡብ ጎመን አይደለሁ ምን ያደርጋል? የፖለቲካ ቁማር ሲቀጥል ዳኛ የለም የሚል ስስና ስቅኝ ምክንያት እየሰጡንና የጓተቱ አቆዩን። ዛሬ ደግሞ በሶስት ዳኞች የተጠበቀው ከህግ አንጻር በህክምና ቦርዱ ውሳኔ መሰረት የመጨረሻውን ውሳኔ እንሰማለን የሚል ጥቂት ተስፋ ይዘን ደጅተናል። ይሁን እንጂ ሀቁ የተግላቢጦሽ ሆነና አቃቤ ህግ ካለበት ተፈልጎ የቃል ክርክር ያደርግ የሚል እጅግር የሌለው ውሳኔ ተጠበቀን። በርግጥም እንዲህም ባሉ ሀብታሙ ወደ መቃብር እየተገፋ መሆኑን ግልጽ አደረገልን። ዳኞች ብዙ ርቀት ተጓዙ ቢባል እንኳን የቦርዱ ውሳኔ ኮፒውን አቃቤ ህግ እንዲያውቀው ከመስጠት በዘለለ ቀርበህ የቃል ክርክር አድርግ በማለት ያውም ራሱ አቃቤ ህግ ቅሬታ ባላቀረበበት ሁኔታ የሀብታሙን ስቃይ ለማራዘም እባክህን መላፍጠርልኝ አይነት ብይን መሰጠቱ የጨዋታ ህግ የበለጠ ግልጽ የሆነ መምጣቱን ያሳያል። አንድ በሽተኛ በሐኪም ሪፈር ሲባልና ጉዳዩ ወደ ቦርድ ሲመራ መልእክቱን ምን ማለት እንደሆነ ለማንም ግልጽ ነው። ሪፈር ሲባል በሀገር ውስጥ ከጤና ጣቢያ ወደ ሆስፒታል፣ ከጠቅላይ ሆስፒታል ወደ ስፔሻላይዝድ ሆስፒታል እንደማለት ሲሆን የቦርዱ ውሳኔ የሚፈልገው ሁልጊዜም ለውጭ ህክምና መሆኑ ገና ከጀምሩ መረዳት የሚያስችል እንደሆነ ከማንም የተሰወረ አይደለም። ሀብታሙ ሲጀመር በፍጹም ከሀገር የመውጣት ፍላጎት የለውም። ለዚህ ኮኑ ወደ ባህል ህክምና ጎራ ያለው ለቄሱም ለፓስተሩም ሆነ ለሼሁ ምልጃና ተማጽኖ ልቡን የከፈተው በሀገር ውስጥ ወዳሉ የተለያዩ አምስት ትላልቅ የጤና ተቋማት ሆስፒታሎች ያመረው። አንድ ወደ ሌላው ከአቅሜ በላይ ነው እያለ ሲያንከባልሉ ቆዩና አሁን ደግሞ ጭራሹን ወደ ባህር ማዶ ካልሄደና በኮሎ ሬክታል ሴንተር ካልታከመ ተስፋ የለውም ተባለ። ከሀገር እንዳንወጣ የተጣለውን እግድ እኔም ይመለከተኛል። አንድም ቀን እግድ ይነሳልኝ ጥያቄ አቅርቤላቸው አናውቅም። ምክንያቱም የምጠይቅበት ምክንያት የለኝምና። ለሀብታሙ ግን ከበቂ በላይ ምክንያት አለው። የህይወት ነገር የሥርዓቱ ቂመኛ ሊሂቃን ግን ይህን እውነት መዋጥ ቸገራቸው። ሳጠቃልለው አንድ ሁለት ጥያቄዎች ላንሳና ላብቃ። ሀብታሙ ህክምና ለማግኘት ይህን ያህል ዋጋ መክፈል አለበት ወይ? በህዋት በኩል አንድም እንዲሞት አሊያም እንዲሰቃይ ወይም ዘላቂ የጤና እክል እንዲዳረግና እድሜው እንዲያጥር የተወጠነ አይመስላችሁም? የዘረኝነት ነገርስ መኖሩን አላስተዋላችሁም? በርግጥ ሀብታሙ እንዲህ የተጨከነበት የውክልና ሞት እንዲሞት ታስቦ አይመስላችሁም? የዘገየ ፍትህን እንደመንፈግ ይቆጠራል።
ለሳለን በኢትዮጵያ ስደተኞች ማህበር አስተዋላፊነት ወይ ማስተዛጋጅነት የፊታችን ሐሙስ በኢትዮጵያ በአሁን በተለይ በአማራ ክልል በጎንደርና በታዝ የአማራ ወልቃይት ጥያቄ በመደገፍ ኢትዮጵያውያን ሰላማዊ ሰልፍ ለማድረግ መጠራራታቸው ታውቋል። ይሄንን በመተመለከታ አጠር ያለ ቆይታ እዚሁ ስቱዲዮ ውስጥ እናደርጋለን። ከዚህ ከማህበሩ አላፊዎች አሉ እዚሁ አንድ ላይ እናነሳለን። የፊታችን ሐሙስ ሰላማዊ ሰልፍ ተጠርቷል በዚህ ኦስተርማን ቶሪ በሚገኘው የኢትዮጵያ ኤምባሲ አጠገብና ስለሱ ስት ያጨር መረጃዎችን አድርሱን።
እንግዲህ ይሄን ሰላማዊ ሰልፍ መልከቶ ስደተኛ ማህበሩ ሊጠራበት የቻለው ዋና መነሻ ሐሳብ በተለያዩ በአውሮፓ ከተሞች ላይ ይሄን ቅስቀሳ እየተካሄደ ነው። በአሜሪካንም ሌሎችም ከተሞች ላይ ምንድነው ይሄን ቅስቀሳ እንዲነሳ የመጀመሪያ የተፈለገበት የወልቃይት የማንነት ጥያቄ በመንግስት ተራክቷል የሚል ነው። ይሄን ብቻ አይደለም ሊያነሳው የፈለገው ይመስለኛል ማህበሩ በሀገር ውስጥ ተደረጉ ሌሎችም የመንግስት ጫናዎችን አደባባይ ላይ ማሰማት አለብን። የዛሬ ሳምንት እንደ ፍራስኪያ ዋናው ፍራስኪያቸው ገብቶ እንደነገረን ይሄንን አገር ውስጥ ያለውን አፈና በአደባባይ ላይ ለህዝብ ማሳየት አለብን። በዚህ ለሚኖርም ህዝብ ሊሰማ ለሚችል አካል በሙሉ ማሳየት አለብን ብለው በኤምባሲ ላይ ሰልፍ ሊወጡ አስበዋል። ይሄንን በሚመለከት በእምነት የምትለው ነገር አለ?
እሺ ያው እንደሚታወቀው እንግዲህ አሁን ሰላማዊ ሰልፍ የተጠራበት ዋናው ዓላማ ወልቃይት ብቻ አይደለም በሀገራችን ላይ ያለው ዘርፈ ብዙ የሆነ ሰብአዊ መብት ጥሰቶች በጣም ከቀን ወደ ቀን እየጨመሩ እየሄዱ ነው ያሉትና ህዝባችን እየደረሰበት ያለውን ጫና በደል በዓለም ውስጥ ለማሰማት ለዓለም ህዝብ ለመግለጽ የተቻለንን ያህል ለማድረግ ነው እንግዲህ ይሄም የሚሆነበት ያው ዋናው ዓላማው እንደሚታወቀው አገር ቤት ምንም አይነት እንቅስቃሴዎች ምንም ማድረግ አይቻልም እና ማድረግም አልቻሉም እና ያንን በእነሱ በሚወጡ መውጣት እና ማሰማት የማይችሉበትን እንቅስቃሴዎች እኛ የነሱን ድምጽ ሆነን ለህብረተሰቡ ለመድረስ ያህል ነው እንግዲህ ይሄን ፕሮግራም ያሰብነው
እንደውታሜ ይሄን ፕሮግራም የዛሬ ሳምንት ስራ አስኪያጅ እዚሁ ገብተው ማን ነው የ ለካውንተኛ ማብሩ ሊቀመንበር እዚሁ ገብተው አንተ ሐሳባቸውን ሰጥተው ነበር ቀኑንም ተቀይሯል ይሄንም ኢንፎርሜሽን አለ
አው ያው በዛን ቀን የታሰበው አይ ቲንክ ሐሙስ ለት ነበር ያለፈው ሐሙስ ነገር ግን የተለያዩ ኢትዮጵያውያኖች እና ትውልደ ኢትዮጵያውያን በተለይም ክፍለ ሀገር የሚኖሩ ኢትዮጵያውያኖች የዚህን ኢሰባዊ ተግባር ለመቃወም መምጣት ስለቻሉ ቀኑ ኤክስቴንድ ይደረግልንና በሚቀጥለው ሳምንት እኛ መሳተፍ ብንችል ብለው ባቀረቡት ጥያቄ መሰረት ወደዚህኛው ሳምንት ተላልፎ አንድ ሰፋ ያለ ሰልፍ ለማድረግ ተስቦ እንደነበረም ለማወቅ ይችላል።
አይ የተቀየረበት አላማው ይሄ ነበር። ሐሙስ ነው። ሐሙስን ሰዓት ላይ ነው ባለው።
ሐሙስ ከ13 ሰዓት ጀምሮ ነው የሚካሄደውና
ጁላይ 21 ማለት ነው?
አዎ ጁላይ 21 የሚካሄደውና
ጁላይ 28
አድማጮቻችን ሐሙስ 21 በ21 ያታሰቡ የነበረበት ጊዜ ነውና በአሁን በፊታችን ጁላይ 28 ከ13 ሰዓት ጀምሮ ነው የሚካሄደው እስከ 16 ሰዓት ባለው ጊዜ ውስጥ ተጠናቀቃል ብለን አስበናል እና ይሄም የሚካሄድበት ቦታ የኢትዮጵያ ኤምባሲ ፊል ለፊት ነው የሚካሄደውና በዛ ስፍራ ሁሉም ጉዳዩ ያገባኛል ኢትዮጵያዊ ኢትዮጵያዊ የሚሆን በስቶኮልም ከስቶኮልም አካባቢዋ ዙሪያዋ ያሉ ኢትዮጵያውያን በሙሉ ተገኝተው ህዝባችን ላይ እየደረሰ ያለውን በደልና ጫና ግፍ መግለጽ አለብኝ መቃወም አለብኝ የሚል ሁሉ በቦታው መገኘት እንደሚችል በተራችን እናስተላልፋለን
አጋርነታቸውን ይገልጹ ነው
ስለዚህ ዞሮ ዞሮ የፊታችን ሐሙስ በ13 ሰዓት ጀምሮ የተቃውሞ ሰልፉ በኢትዮጵያ መስጊድ ለፊት ይከናወናል በኢትዮጵያ ስደተኞች ማህበር የጠራ ነው ሁሉም ኢትዮጵያዊ እንዲገኝ ተጋብዟል ማለት ነው ሙዚቃ ይቀጥላል
እናመሰግናለን
አድማጮቻችን አሁን ቀደም በፕሮግራማችን ላይ የወጣቱ ፖለቲከኛ ያብታሙ አያሌውን ወቅታዊ ጤና ጉዳይ በማስመልከት አንድ ጽሑፍ አቅርበን ነበር ከዛ ጋር በተያያዘ ኢትዮጵያ ደውለን አሁን መስመር ላይ እንግዳ አለ ሃሎ ጤና ይስጥልኝ እንደምን አረፈርክ ጋዜጠኛ ኤልያስ ገብሩ? በጣም እናመሰግናለን በስዊድን ኢትዮጵያ ድምጽ ሬዲዮ ስም የወጣቱን ፖለቲካኛ ያብታሙ አያሌውን ጉዳይ ከዚህ ቀደም በፕሮግራማችን በተከታታይ የተከታተልን ለአድማጮች እናቀርብ ቆይተናል። አሁንም አንተ ጋር ደወለው ምን አዳዲስ መረጃዎች እንዳሉና የጤናውን ሁኔታ በማስመልከት የምትነግረን ካለ ብለን ነው።
ኦኬ ማመሰግናለሁ። ያው እንግዲህ በጤናው ጉዳይ ምንም የተለየ ነገር የለም። ያው የማሰደርነት አንዚ ምን የተሻለው ነገር የለም። እንግዲህ ባለፈው ለፍርድ ቤት ከሀገሪቱ መታከም እንዲችል የዲሬክተር ፍርድ ጫፉ ተብሎ በዛ መሰረት ዶክተር ይስካውለት ነበረ። ካየ በኋላ አንድ ዳኛ ተሟላም ተባለ። በሁለት ተቀጠረው ከትላንት በስቲያ በነበረው ቀጠሮ ደግሞ ያው አካባቢ በጉዳዩ ላይ መልሲስት የሚል ውሳኔ ሰጥቶ እንግዲህ ለፊታችን ማክሰኞ ተቀጥሯል።
ጠቅላይ ፍርድ ቤት ምናልባት በዜናዎች እና በአንዳንድ በወጡ መረጃዎች እንዳየ ነው ፍርድ ቤቱ እንደ አዲስ ምናልባትም እንደ ክርክር ወይም ደግሞ ከአቃቤ ሕግ ጋር ክርክር ለማድረግ አይነት ውሳኔን ያስተላልፈው ወይንስ እንዴት ነው?
አሁን እንግዲህ ምንድነው እንደውም ለማጣራት እንደሞከረው አቃቤ ሕግ ያቀረበው ቅሬታ ነበር እና ፍርድ ቤቱ ነው በዚህ ጉዳይ አቃቤ ሕግ የቃለ ክርክር ያደርግበት መልስ ይስጥበት ብሎ ለአቃቤ ሕግ መጥሪያ ተልኳል። እና ለማስተያየት ከተጠራው ለዛ ነው ባለ መረጃ መሰረት አቃቤ ሕግ ያቀረበው ቅሬታ ነበር።
ምናልባት የፊታችን ማክሰኞ አቃቤ ሕግ ሌላ የሆነ የራሱን ነገር ይዞ የሚቀርብ ከሆነ ክርክሩ ይቀጥላል ማለት ነው።
አቃቤ ሕግ ምንድነው የካደረቶ ተቃውሞ ተቃውሞ ሊከራከር ይችላል፣ ቅሬታ የለኝም ሊል ይችላል፣ ወይ ደግሞ ዳኛም በለት ዳኛም አልተሟላም ሊባል ይችላል። ከዛ ደግሞ ደግሞ ሁለቱ እንግዲህ ከተከራከሩ በኋላ ደግሞ የሁለቱም ክርክር ደግሞ አይቶ ይህ ለመሰከር ደግሞ ሌላ ቀጠሮ ሊሰጥ ይችላል ብዬ ነው በግሌ የምገምተው። እንግዲህ ከዛሬ ፍርድ ቤት ዘገባ እንዳየሁት
እንዴት ነው ታዲያ አሁን በዚህ መሀል ጊዜው እየሄደ የሀብታሙም የጤና ሁኔታ አሳሳቢ መሆኑ ያው የሚታይና የሚሰማ ነው። አሁን የት ሆኖ ነው እየታከመ ያለው? ምን አይነት ከማደንዘዣ ውጪ የተለየ ሕክምና ተጀምሮለታል? በምን ሁኔታ ነው ያለው?
ምንም የተለየ ሕክምና አይደለም። አለፈውም ከካዲስ ሆስፒታል ውጣም ተብሎ ነው ደስ እንዳም እዛ ሆስፒታል ተኝቶ እርዳታ እንዲደረግለት ነበር የፈለገው ሲያሞም የህክምና ባለሙያዎች በቅርበት እንዲያዩት ማለት ነው። ግን በዚህ ፊት ነው እንደ ሙጣ ተብሎ ከሆስፒታል የሚወጣው እና አሁን የተራኮልን የሚል እንግዲህ ከሚሰ የሚገኘው ያው ሰውነቱን በጣም አዳፕት አድርጓል። ራሱ የዛ አድሬ እዛውን ያለሁት እና ሰውነቱ ኢቨን ፔንኪለር ራሱ በጣም አዳፕት አድርጓል እና ሰመም ኮሊደሪቪ እብጠቱ እንዲጨመረበት የመጣበት ምታ ነው እንጂ ያለው መሻሻል አይታይበትም እና ይሄ ከዚህ ማለት የቀጠሮ በጣም በተራዘመ ቁጥር የሱ ህይወት ሞር ሪስክ ላይ የሚገባ ነው የሚመጣው። እንደውም አሁን ላይ ስጋቱ ምንድን ነው ያ እብጠቱ ወደ ካንሰርነት እንዳይቀየር ነው ቤተሰብም እሱም ስጋት አድሮበት የሚገኘው ማለት ነው።
ዶክተሮቹ የሚፈለገውን ከፈረሙና ከጻፉ በኋላ አሁን በግል ሲከታተሉት ምን ይላሉ? ከሀገር እስካሁን ያለ መውጣቱን ጉዳይ እያዩ
እሱን ዶክተሮችን አግኝቼ ያምትል አልነበረም። ግን ያው አሁን ባለን እንትን መሰረት ህክምናው ሊሰጡት እንደማይችሉ እና ያ ማሽንም እንደሌላቸው የተናገሩት ከአቅማቸው በላይ ስለሆነ ነው። እንግዲህ ያኛውንም የዶክተሮች ሞት ውሳኔ ወስነው ያንን የክብና ደብዳቤ ወደ መጣፍ ያመሩት እና በዛም ሆኖ ምንም የተለየ ነገር ሰጥ አልነበረም። ፔንኪለር ነው ይሰጠ የነበረው። እናውም እኛ የምናውቀው ሰው ከውጭ ሌላ ዶክተር ትንሽ ህመሙን ያስታግስለታል ያለው መድኃኒቱ የሚፈልገ እሱን የሚጠቀም ነበረ። አሁን እሱ ባለ መረጃ መሰረት እሱ መድኃኒት አልቋል። አንድ 24 መድኃኒት ተልኮ ነበር ከአሜሪካ። እሱ በጠዋትና ማታ ይጠቀም ነበር። እንግዲህ ያው ቀኖቹ የረዘሙ ስለነበር ያው ተጠቅሞ ጨርሷል። ግን አሁን ፔንኪለር ራሱ ምንድን ነው አንዳንድ ፋርማሲዎች ሁሉ ማግኘት አልተቻለም። ማደንዘዣውን የሚወጋው ማደንዘዣ እና የዚህን ችግርም ደግሞ አለ ራሱ የቻለ ማለት ነው።
አምነስቲ ኢንተርናሽናልን ጨምሮ ሌሎች የሰብአዊ መብት ተቋማት ሀብታሙ ከሀገር ወጥቶ የሚታከምበትን ሁኔታ ያው እንደጠየቁ ይታወቃል እና ምናልባት በሀገር ውስጥ ያሉ የዲፕሎማቲክ ኮሚኒቲ አባላት የተለያዩ ኤምባሲዎች ወይም የሚመለከታቸውን አካላት እንደው እንዲያውቁትና ነገሩን ጫና እንዲፈጥሩ የተደረገበት ሁኔታ አለ?
ያው ሰው እንደም በተለየ መንገድ እንደምንም ጥረት አድርጓል። አሁን ላይ ምን እኮ የሚመለከቱ አካል እኮ እየተናገርቶ አይደለም። እና ይሁን ተብሎ ወይንም ኪም በቀለ የማወራረድ ድርጊት ካለ በስተቀር ወይ ደግሞ ለሰብአዊነት ምንም ሲምፓቲ ያለመኖር ነገር ነው እንደምታየው። ይሄን ማለት ማውጥ የሚገባቸው አካል እኮ ቀድሞ አልታወቁ አይደለም። አሁን ታሙ ይከለ ገና እኮ እስር ቤት ሆኖ እኮ ምን አይነት የጤና ችግር እንደተከሰተበት እኮ ያን አፋሪቹ ያቁ ነበር። አሁን ደግሞ ልክ እሱ እንደምን ይወጥ ከራሱ ይሄን ነገር ሲል ማለት ባንድ ቢም ያለ ነገር እኮ መረጃ መስጋ አለ ከነሱ የሚሰወር ነገር የለም። እና ይሁን ተብሎ በቃ ሰምቶ እንዳልሰማ ወይንም በቃ የሚመጣው ነገር ወይም አብረን ሊሆን ከሞተን ይህች አይነት ውሳኔ ይመስላል።
ያሳዝናል። እንግዲህ ጋዜጠኛ ኤልያስ ገብሩ ለሰጠን መረጃ እናመሰግናለን። እኛም እንግዲህ ያለውን ነገር እየተከታተልን ለአድማጮች እናደርሳለን። እንግዲህ የሚደረገውን ነገር እንግዲህ እያየን እናደርገው ይሆናል። አመሰግናለሁ። መልካም ሁሉ።
እሺ፣ መልካም ቀን።
እንደምን አርፍዳችኋል? አሁን 11 ደቂቃ ከ3 ደቂቃ ሆኗል እና ዜና እናሰማለን። ከዜናዎቹ ጋር በእምነስን ታየው ነኝ። በኢትዮጵያ የሚደረጉ ህዝባዊ ተቃውሞዎች ከቁጥጥር ውጪ ሊሆኑ እንደሚችሉ ተዘገበ። በኢትዮጵያ ለበርካታ ሰዎች ሞት ምክንያት የሆነው እና በተለያዩ ክልሎች በመካሄድ ላይ ያለው ህዝባዊ ተቃውሞ በሂደት ከቁጥጥር ውጪ ሊሆን እንደሚችል ዓለም አቀፍ የሰብአዊ መብት ተሟጋቾች አሳሰቡ። መቀመጫውን በአሜሪካ ያደረገውና በሀገሪቱ ወቅታዊ ሁኔታ ላይም ዙሪያ ያወጣው ፍሪደ ሃውስ በመንግስት በብቸኝነት ፖለቲካዊ ኢኮኖሚያዊ ቁጥጥር ተግባራዊ ማድረጉን ተከትሎ ተቃውሞዎች እንዲቀሰቀሱ እየተባባሱም እንዲሄዱ ምክንያት መሆኑን አስታውቋል። ለበርካታ ወራት በኦሮሚያ ክልል ሲካሄድ የቆየው ህዝባዊ ተቃውሞ ወደ አማራ፣ ደቡብ ክልል መዛመቱን ያወሳው ድርጅቱ መንግስት ድርጊቱን ለመቆጣጠር እየወሰደ ያለውን እርምጃ በሀገሪቱ ያለውን ሐሳብን በነጻ የመግለጽ መብት አደጋ ውስጥ እየከተተው ነው ብሏል። በስልጣን ላይ ያለው አገዛዝ ገዢው የህወሓት መንግስት አማራጭ የሆነውን የፖለቲካ አመለካከቶች እንዳይበራከቱ ለማድረግ እየወሰደው ያለው አፈና ቁጥጥር በርካቶች ሰዎች ለተቃውሞ አደባባይ እንዲወጡ ምክንያት ሆኖ መገኘቱን የሰብአዊ መብት ተሟጋቾች አስታውቀዋል። በሀገሪቱ በተደጋጋሚ በሚካሄደው ያሉ እነዚህ ህዝባዊ ተቃውሞዎች በሂደት ከቁጥጥር ውጪ ሊወጡ እንደሚችሉ በፍሪደም ሃውስ የአፍሪካ ፕሮፓጋንዳ ኃላፊ የሆኑት ጀነራል ቻርልስ በኢትዮጵያ ስላለው የፖለቲካ ሁኔታ ባሳፍሩ ጽሑፍ አሳስበዋል። ገዢው የህወሓት ኢህአዴግ መንግስት የፓርላማ መቀመጫ በብቸኝነት እንዳሸነፈ ካስታወቀበት ከስድስት ወር በኋላ ሀገሪቱ በመካሄድ ላይ ያለው እንደዚህ ህዝባዊ ተቃውሞ በአጠቃላይ ለሀገሪቱ የፖለቲካ ኢኮኖሚያዊ ሁኔታዎች ስጋት እየሆኑ መምጣታቸውን ኃላፊው አያይዘው ገልጸዋል። ህወሓት በሰሜን ጎንደር የተነሳውን ህዝባዊ አመጽ ለማውገዝ የሚያደርገውን እንቅስቃሴ አደገኛ ነው ሲሉ የኮሚቴው አባላት ሐሳባቸውን ገለጹ። ከወልቃይት ጠገዴ የአማራ ማንነት ጋር በተያያዘ በሰሜን ጎንደር የተነሳውን ህዝባዊ አመጽ ተከትሎ በአካባቢው የሚታየው ውጥረት እንደቀጠለ ባለበት በአሁኑ ወቅት ህወሓት መራሹ የትግራይ መስተዳድር የኮሚቴ አባላትን እንዲሁም አጠቃላይ የህዝቡን እንቅስቃሴ የሚያወግዙ ሰልፎች በማዘጋጀት ዋናውን የማንነት ጥያቄ ለማዳፈን የሚያደርገው ሙከራ አደገኛ ውጤት ይኖረዋል ሲሉ የኮሚቴው አባላት አስጠንቅቀዋል። በአዲረመጥ የተካሄደው የተቃውሞ ሰልፍ ህወሓት ራሱ ያሰፈራቸውን ሰዎች ከየስፍራው በመኪና ጭኖ በማምጣት ያካሄደው ነው የሚሉት የወልቃይት ጠገዴ የአማራ ማንነት የኮሚቴ አባል በአዲረመጥ ቃፍታ፣ ጠገዴና ሁመራ የወልቃይት ጠገዴ ወጣቶች ተሰደው ጫካ መኖር መጀመራቸውን ገልጸዋል። 10% የማይሞላው ህዝብ ሰፋሪ ህዝብ 90% የሚሆነውን የወልቃይት ጠገዴ ህዝብ ሊወክል እንደማይችል አስተውቀዋል ዋት ከጫካ ጀምሮ ኡነትን ሐሰት በሚል አሳፋሪ አሰራር በመቀየር ለተነሳው የህዝብ ጥያቄ ህገ መንግስታዊ የሆነ መልስ የማይሰጥ ከሆነ አሉ ድርጅቱ ህዝቡም አደጋ ውስጥ ይጥላል ሲሉ የማስጠንቀቂያ መልእክታቸውን ኮሚቴው አባላት አሳስበዋል ይባስ ብሎ ሰሞኑን አሉ የሰራው የራሳቸውን ሰዎች መሳሪያ ያስተጣጡ እንደ አልቄትን ሊፈጠር ለማድረግ እየሞከሩ ነው ብለዋል የህዝባዊ ጥያቄዎች ቦይ ተለኮሰ በመሆኑ ከእንግዲህ አይጠፋም በማለት ተወካዩ አስተያየታቸውን ሰጥተዋል የትግራይ ህዝብ ዲሞክራሲያዊ ትብብር በጎንደር ህዝብ ላይ የሚፈጸመውን ጥቃት እንዲቆም ጥሪ አቀረበ የትግራይ ህዝብ ዲሞክራሲያዊ ትብብር ተደት በጎንደር ህዝብ ላይ የሚፈጸመው ጥቃት እንዲቆም ጥሪ አቀረበ የህዝብ መብት ጥያቄ ወደ ብሔር ቅራኔ ለመውሰድ የሚደረገው ኃላፊነት የጎደለው ተግባር እንዲታገድ አሳስቧል በዶክተር አረጋዊ በርሄ የሚመራው የትግራይ ህዝብ ዲሞክራሲያዊ ትብብር ተደት ጎንደር የህዝብ ትግል ሲግል የኢህአዴግ ውድቀት ይቀላጠፋል በሚል ርዕስ ማወጣው መግለጫ በአሁኑ ወቅት በጎንደር ሰላማዊ ህዝብ ላይ በአጠቃላይ ደግሞ በመላው ኢትዮጵያ ህዝብ ላይ የደረሰ ያለውን ግድያ አፈና እናወግዛለን ካለ በኋላ ውግዘት ብቻ ለውጥ እንደማያመጣ በማስመልከት የአምባገነን ቱጃሮችን ስብስብ ለማስወገድ እንታገላለን ሲል ጥሪ አቀረበዋል ጭቁኑ የትግራይ ህዝብ እንደማንኛውም ኢትዮጵያዊ በአምባገነን ቱጃሮችና ግፍ የማቀቀ እንደመሆኑ ሁሉ የተናጠል ትግሉ ጭቆናውን ከጫንቃው እንዳይወርድለት ጠንቅቆ ያውቃል በማለት የቀጠለው የትግራይ ህዝብ ዲሞክራሲያዊ ብብር ተደን መግለጫ የትግራይ ህዝቦች አምባገነን መደቡን አጋር አድርጎ የሚያይ ሽባ መለካከት ከሽባነቱም አልፎ የጋራ ትግሉን አደናቃፊ በመሆኑ አጥብቆ ይቃወማል በማለት በሁሉም ወገን ኃላፊነት የተሞላው እንቅስቃሴ እንደሚያስፈልግ አሳስቧል የኢህአዴግ ገዢ ቱጃሮች በማንበርከክ የስልጣን ባለቤት ለመሆን ህዝብ የሚያደርገውን እንቅስቃሴ ለመበረዝ የብሔር ቅራኔ በማስመሰል አንዳንድ ቡድኖች ለፕሮፖጋንዳና ለፖለቲካ ንብረት ፍጆታቸውን ሲውል ትግሉን ጥላሸት ሊቀቡት የሚዳዳቸውን አደናቃፊዎች በጊዜ ኃይል ይባሉ እንደሚገባ ጥሪ አስተላልፏል በተያያዘ ዜና ኦዴብ እና አርፌድ የአፋር ህዝብ ዲሞክራሲያዊ ንቅናቄዎች በተመሳሳይ በጎንደር ህዝብ ላይ የወልቃይት ማንነት ጥያቄ ባነሱ ህዝቦች ላይ የደረሰውን ግፍና በደል ጭቆና እንደሚቃወሙ በመግለጫቸው ላይ አያይዘው ገልጸዋል በአቶ ሀብታሙ አያሌው ሊሰጥ የነበረው የህክምና ጥያቄ ብይን ለሶስተኛ ጊዜ መራዘሙ ተዘገበ የፌደራል ጠቅላይ ፍርድ ቤት ከሀገር እንዳይወጣ እገዳ ጥሎበት የሚገኘው አቶ ሀብታሙ አያሌው አርብ ሊሰጠው የነበረውን ብይን ለሶስተኛ ጊዜ አራዝሟል የአቶ ሀብታሙ ቤተሰቦች በህክምና የቦርድ አባላት የጸደቀውንና አቶ ሀብታሙ ከሀገር ውጪ እንዲታከሙ የተላለፈበትን የባለሙያዎች ውሳኔ ለፍርድ ቤት ቢያቀርቡም ፍርድ ቤቱ የቀረበለትን ጥያቄ በአዲስ መልክ ለመመልከት ከቀጣዩ ሳምንት ሐምሌ 19/2008 ተለዋጭ ቀጠሮ እንደሰጣቸው ከሀገር ቤት የተገኘው መረጃ አመልክቷል ፍርድ ቤቱ ከዚህ በፊት የቀረበለትን ጥያቄ የተሟላ አይደለም ሲል የቀረበውን ጥያቄ ሳይቀበል መቅረቱ የሚታወስ ሲሆን ጉዳዩ ባለፈው ሳምንት የተመለከተው ፍርድ ቤት ዳኞች አልተሟሉም በማለት ውሳኔ ሳይሰጥ መቅረቱ ታውቋል በጽሑፉ በጽኑ ህመምና ስቃይ ላይ የሚገኘው የአንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ለህክምና አፋጣኝ ህክምና ካላገኘ በስተቀር መልኩን የቀየረ ሊሄድ እንደሚችልና ለህይወቱም አሳሳቢ ደረጃ ላይ እንደሚደርስ ሐኪሞች በመግለጽ ላይ መሆናቸውን ማወቅ ተችሏል። የፌደራል ፍርድ ቤት የፓርቲ አመራር የተጣለበትን እገዳ እንዲያነሳለት ለቀረበለት ጥያቄ የፊታችን ማክሰኞ ውሳኔ ሊያስተላልፍ ይችላል ተብሎ እየተጠበቀ ይገኛል። በተያያዘ ዜና አምስት ኢንተርናሽናልን ጨምሮ የተለያዩ የሰብአዊ መብት ተሟጋቾች ተቋማት የሰብአዊ መብት ግምት ውስጥ በማስገባት አቶ ሀብታሙ አያሌው የተጣለበት እገዳ በአስቸኳይ እንዲነሳለት ጥያቄ ያቀረቡ ይገኛሉ። አቶ ሀብታሙ አያሌው በእስር ቤት ያለ የደረሰበት ኢሰባዊ ስቃይ ለህመም ምክንያት መሆኑን አምነስቲ ኢንተርናሽናል አያይዞ አስገልጿል። በሶማሌ የሚገኙ የኢትዮጵያ ወታደሮች ሰላማዊ ሰዎችን መግደላቸው ተዘገበ። በተባበሩት መንግስታት ድርጅት የአፍሪካ ሰላም አስከባሪ ጦር አሚሶም ስር ሶማሊያ ውስጥ የተሰማራው የኢትዮጵያ መከላከያ ሰራዊት ምንም አይነት የጦር መሳሪያ ያልታጠቁ 13 ሰላማዊ ሰዎችን መግደሉን ዜናዎች አመልክተዋል። ከባይሮዋይ ከተማ በስተምዕራብ 30 ኪሎ ሜትር ርቀት ላይ በመትገኘው አውዲን አቅራቢያ የግፍ ግድያው መፈጸሙን ያካባቢው ነዋሪዎች ገልጸዋል። ከሞቱት 13 ሰዎች በተጨማሪ በውል የማይታወቁ ዜጎች ከፍተኛና ቀላል ጉዳት ደርሶባቸዋል ሲል ዜናዎች አመልክተዋል። የወታደሮቹ በተለይም የቁርአን ሃይማኖት መሪ ላይ ከቤታቸው ያወጡ ለይተው በተናጠል ጥይት አዝንበውባቸዋል ሲል ከስፍራው የደረሰው ዜና ያመለክታል። ወይዘሮ ሰአዲ አሊ ሐሰን የተባሉት በጥቃቱ አባታቸውን በሞት ያጡ ነዋሪ ደካማና ህመምተኛው ሽማግሌ አባቴ ውስጥ ሆኖ ቁርአን በመቅራት ላይ ያለ ነበር ወታደሮቹ ወደ ቤት ገብተው በጭካኔ አባቴን የገደሉብኝ ሲሉ ሁኔታውን በመረት ለዜናዎች አመልክተዋል። አውዲን ገብተው የኢትዮጵያ ወታደሮች በጭካኔ ሰላማዊ ዜጎች ላይ ሲገድሉ በስፍራው አንድም ያልሸባብ ሰራዊት የሌለ ሲሆን ምንም አይነት ውጊያ አልተካሄደም ሲል ዜናዎች አመልክተዋል። የአባቴን በግፍ ከተገደለበት አንዱ ሌላው አክለው ተናግሯል። በተደጋጋሚ በማዕከላዊ ደቡብ የሶማሊያ ግዛቶች በኢትዮጵያ የሰላም አስከባሪ ጦር ተደጋጋሚ ግድያዎች ይፈጸማሉ ሲል ዜናዎች ያመለክታሉ። የጅምላ የግፍ ግድያውን አስመልክቶ የአፍሪካ ሰላም አስከባሪ አሚሶም መግለጫ ለመስጠቱ ማረጋገጥ ተችሏል። ሁለት ኢትዮጵያውያኖች ካይሮ በሚገኘው የኢትዮጵያ የተባበሩት መንግስታት የስደተኞች ኮሚሽን በር ላይ ራሳቸውን አቃጠሉ። በቅርቡ ከኦሮሚያ ከተማ ከኦሮሚያ አካባቢ መጠነ ሰፊ ግድያን ራሳቸውን ሸሽተው ወደ ግብጽ የተሰደዱት እነዚህ ሁለት የኦሮሞ ተወላጆች የሆኑ ኢትዮጵያውያን ራሳቸውን ያቃጠሉት በተቃውሞ መሆኑ ተመልክቷል። ሁለቱ የኢትዮጵያውያን ራሳቸውን በማቃጠል ተቃውሟቸውን የገለጹት የተባበሩት መንግስታት የስደተኞች ኮሚሽን የካይሮ ቢሮ የስደተኛን ጥያቄ ውድቅ በማድረጉ እንደሆነ መረዳት ተችሏል። በግብጽ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በርካታ ኢትዮጵያውያን የጥገኝነት ጥያቄ ውድቅ በማድረጉ ብዙዎች በባህር ወደ አውሮፓ ለመሻገር በሚያደርጉት ጉዞ ህይወታቸውን ማለፋቸው ይታወቃል። በነ ብርሃኑ ተክለ ያሬድ መስገብ በሽብርተኝነት የተከሰሱት የጥፋተኝነት ፍርድ ተላለፈባቸው። በነ ብርሃኑ ተክለ ያሬድ የክስ መስገብ በሽብርተኝነት አዋጅ የተከሰሱት የነ ብርሃኑ ተክለ ያሬድ ኢየሩሳሌም ተስፋው፣ ፍቅረ ማርያም አስማማውና ደሴ ካሳይ ላይ የ14ኛው ወንጀል ችሎት የጥፋተኝነት ውሳኔ መተላለፉን የደረሰን ዜና ያመለክታል። አቃቤ ህግ በሰረ ሽብርተኝነቱ አዋጅ የከሰሳቸው እነ ብርሃኑ ተክለ ያሬድ የ141 የመከላከያ ምስክሮችን አስመስግበው እንደነበረ የታወቀ ሲሆን በተከሳሾች በኩል የተመዘገቡ ጭብጥ ግን የፈጸሙትን ወንጀል ነው ወይስ አይደለም በሚል እንዲያብራሩላቸው በመሆኑ ተግባሩ ወንጀል መሆኑን ወይም አለመሆኑን በፍርድ እንጂ በምስክሮች አይገለጽም በሚል ፍርድ ቤቱ ምስክሮቹን ውድቅ ማድረጉ ይታወቃል። ነብራኑ ተክለ ያሬድ ኤርትራ ድንበርን በማቋረጥ አርበኞች ግንቦት 7 ሊቀላቀሉ ሲሉ ተይዘዋል ቢም በሚል የሽብር ክስ እንደተመሰረተባቸው ለማወቅ ተችሏል። በአንድ ቀበሌ ብቻ 30 ሰዎች በኮሌራ በሽታ መሞታቸው ተዘገበ። በኦሮሚያ ክልል በሰሜን ሸዋ በደራ ወረዳ ቀበረዩ ቀበሌ ካለፈው 2 ሳምንታት ጀምሮ በተነሳው የኮሌራ በሽታ 30 ሰዎች ሲሞቱ ከ94 በላይ ደግሞ በበሽታው ተይዘዋል። የአካባቢው ባለሙያዎች መረጃውን እንዳያወጡ በማስጠንቀቂያ የተነገራቸው መሆኑን ተያይዞ የተገለጹ ምንጮች በበሽታው አጎራባች አካባቢዎች የተዛመተ መሆኑን ተናግረዋል። በርካታ በሽተኞች ወደ ጸበል በመሄዳቸውን ተከትሎ በአካባቢው የሚገኘውን ጸበል እንዲዘጋ መንግስት ውሳኔ አስተላልፏል። በአዲስ አበባ የሚታየው የኮሌራ በሽታ የቀነሰ የመጣም ቢመስልም በኦሮሚያ በሽታው ግን የተስፋፋ አደገኛ ሁኔታ ላይ እንዳለ ለማወቅ ተችሏል። በመጨረሻም ዜና ረፍት ታላቁ የኢትዮጵያ የቲያትር ባለሙያ አባተ መኩሪያ አረፈ። የኢትዮጵያ ቲያትር ሲነሳ ስማቸው ከቀዳሚዎቹ ተርታ የሚጠራው አንጋፋው የቲያትር ባለሙያ አባተ መኩሪያ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ በተወለደ በ72 ዓመቱ አረፈ። የቀብር ስነ ስርዓቱም ሐሙስ በአዲስ አበባ ከተማ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን እንደተፈጸመ መረዳት ተችሏል። በቲያትር አዘጋጅነትና በስነ ጽሑፍ መምህርነት እንዲሁም በቲያትር ቤቶች በኃላፊነት በመስራት በመምህርነት መስኩ ጉልህ አስተዋጽኦ እንደነበረው የሚጠቀሰው አንጋፋው አርቲስት አባተ መኩሪያ ሐሳቡ ሐሁ 6 ወር፣ ቴዎድሮስ፣ አሉላ አባነጋ፣ ኦቴሎ ያላቻጋ ብቻ ኤድቨርስ ንጉስን ጨምሮ በርካታ ቲያትሮችን እንደዘጋጀ ለማወቅ ተችሏል። በአዲስ አበባ ዩኒቨርሲቲ በቲያትርና በሰነ ጽሑፍ ዲፓርትመንት በመምህርነት ያገለገለው አባተ መኩሪያ የኢትዮጵያ ቢያትብ የኢትዮጵያ ብሔራዊ ቲያትር ዳይሬክተር እንዲሁም የአዲስ አበባ ባህልና ማዕከል ስራ አስኪያጅ በመሆን ማገልገሉ ከህይወት ታሪኩ ለመረዳት ተችሏል። 1936 የተወለደው አባተ መኩሪያ በሰባደረበትም በ72 አመቱ ያረፈው የቀብር ስነ ስርዓቱም ሐምሌ 14 በአዲስ አበባ መንበረ ጸባዖት ከቀኑ 8 ሰዓት እንደተፈጸመ ለማወቅ ተችሏል። መዲናችን አዲስ አበባ ዳር 10 1936 ከአባታቸው ከአቶ ስለሺ ማንደፍሮምና ከእናታቸው ወይዘሮ ብዙነሽ መኩሪያ የተወለደው አባተ መኩሪያ ባለትዳርና የሁለት ልጆች አባት መኑ እንደነበረ ለማወቅ ተችሏል። አድማጮቻችን ከዜናዎቹ ጋር በእምነትን ታየው ነበርኩ። ከቀሪ ዝግጅቶቻችን ጋር አብራችሁ ተቆዩ ዘንድ ያግብሮች ግብራች ግብዣችን ነው። ሰላም።
ያቢ ምድር ከሎት በጽፋ ወደረ ሽከት ማገዱት አከለቱ አለ በባሉ ዲዋን በራሰን በቡላል ከተነ መደራተላን ሰብያት ህልባና በሻለ ያቢ መደከለት በሽፋ ወደረ ሽከት ማገዱት አራተራው አንዘን ከርካይ ሰማ ተተፎ ፈያወት ማማ ጥላው ካሉካ ካሮሽን ስባብረ ወሴዋ ሳብልን እንብርቱን ፈያት
አድማጮቻችን በመከታተል ላይ ያላችሁት ከዚህ ከስቶኮልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን መስመር ላይ እንግዳለኝ። እንግዳዬ በሰሞኑ የአማራ ህዝባዊ ንቅናቄ በተመለከተ የተለያዩ መረጃዎችን ለአድማጮች ለተከታታዮቹ በኢንተርኔት ያሰራጫል። ቀደም ሲልም የቀለም ቀንድ ጋዜጣ ዋና አዘጋጅ ሆኖ ሰርቷል። ጋዜጠኛ ሙሉቀን ተስፋው እንደምን አደርክ?
ተናስተልን ግሮ እንዴት አደረሳችሁ?
እግዚአብሔር ይመስገን በጣም ደህና ነን። እንግዲህ በጣም እናመሰግናለን የተለያዩ መረጃዎችን ሁልጊዜ ስለምታደርሰን። አሁንም ዛሬ አሁን እየደወልነው በተለይ በአማራ ክልል የተነሳውን ህዝባዊ ንቅናቄ በማስመልከት ያሉ አዳዲስ መረጃዎችን ለአድማጮች እንድን ለማድረስ ነው። ምናልባት ከሳምንት ከተለየም በኋላ ያሉ አዳዲስ ነገሮችን እስቲ አንተው ብትሄድበት።
በጣም ጥሩ። እንግዲህ ከዚህ ከወልቃይት የአማራ የማንነት ጥያቄ ጋር ተያይዞ የተለያዩ ነገሮች ተላይ ጊዜ ሲከሰቱ ነበር። አሁን የገዢው መንግስትም የማንነት ጥያቄውን ሙሉ በሙሉ አዳፍኖ የኮሚቴ አስተባባሪ ኮሚቴዎችን በአሸባሪነት ተከሰሰ በኋላ ሁሉንም ለቃቅሞ አስሮ ጥያቄውን ለዘላለም እንዴት ታስኖ እንዲቀር ነበር ትረት አድርጎ የነበረው። ስለዚህ እናንተ ሁላችሁም እንደምታውቁት ባለፈው ሳምንትም እንደተነጋገር ነው ያልተጠበቀው ነገር ነው ገጥሞት የነበር። ከዛ በኋላ እንግዲህ በተለያየ ጊዜ ያሰራቸው ሰዎች አሁን ወደ 13 ያክሉ ላይ ክስ መሰረቷል። ክስ የመሰረተውም የትግራይ ክልል የከፍተኛ ፍርድ ቤት አቃቢ ህግ ነው። ክሱም ላይ እንግዲህ ጥራሚ የሚያስቆ ነገሮች ተነስተዋል። አማራ ነኝ ያሉ ቅስቀሳ ማድረጋቸው፣ አማራ ነኝ ማለታቸው፣ እኛ ትግሬዎች አይደለንም ማለታቸው፣ በአውሮፕላን ከጎንደር ወደ አዲስ አበባ መጓዛቸው፣ ከነጋዴዎቹ ነው ከባንክ ብር ማውጣት ማስገባታቸው ሁሉ በወንጀልና እንደ ወንጀል ለወንጀለኛ ማስረጃነት አብረው የቀረቡ ሆነው እንደባልና በጣም የሚያስቅ ነገር ነው። በክሱ ላይ የተመሰረተው
አማራ ነኝ ማለታቸው እንደ ክስ ሆኖ ቀርቧል ነው የምትለኝ? አማራ ነኝ ማለት
ነው ለክስ ማስረጃ ሆኖ ቀርቧል?
እንደ ማስረጃ?
አዎ እንደ ማስረጃ ሆኖ ለክስ። አማራ ነኝ ማለታቸው እንደው ምልህ አሁን ላይ ባለው እንደው አማራ ነኝ ማለት ሁሉም አገሪቱ ክብር ላይ እንደ ወንጀል ስለተቆጠረ እሱ ብዙ ላይ ገርበይ ይችላልና አውሮፕላን ራሱ መሄዳቸው ከጎንደር ወደ አዲስ አበባ መሄዳቸው ሁሉ ያ ለክስ እንደ ማስረጃ ሆኖ ቀርቧልኝ። የሰነድ ማስረጃ ሆኖ ነው የቀረበው። ባንክ ቤት ላይ እዛው የነሱ ባንኮች ነበሩ፣ የህዋት ባንኮች ወጋገን ባንክ ላይ ብር ነበራቸው፣ እዛ ላይ የነበራቸውን አካውንት ማውጣታቸው ሁሉ እሱም እንደ ፍርድ ቤት ማስረጃ ሆኖ ቀርቧል። አብሮ እዛው ላይ ተያይዞ ማለት ነውና በጣም የሚያስቁ ነገሮች ናቸው። ግን ከዛ ከታሰሩት ውስጥ 13 ዎች አለው እንደዚህ ክስ የተመሰረተባቸው ኮሎኔል ደመቀ ጎንደር ነው ያለው፣ ሌሎቹ ደግሞ አዲስ አበባ ማዕከላዊ ታስረው ያሉ አሉ። በእነሱ ላይ ገና ክስ አልተመሰረተም። እንግዲህ ምን አይነት ምናልባት ዘረ ሽብራዎች እንትን ሊል ይችላል ይሆናል አላውቅም። እዚህ ላይ ራሱ ከክሱ ላይ የሚለው ከባድ ወንጀል በሚል ነው፣ በከባድ ወንጀል ነው ክስ የተመሰረተባቸውና በጣም የሚያስቅ ነገሮች ናቸው የተፈጠሩት። ሰሞኑን ወደ 254 ገጽ ያለው የክስና የክስ ማስረጃ ብሎ ተሰጥቷቸዋል።
254 ገጽ የክስ
ድርሰት ነው እንግዲህ እና በትግረኛ እኛም እዛ ትግረኛ የሚችሉ ልጆች ወደ አማርኛ እንዲመልሱት የተወሰነ ፍሬ ፍሬ ነገሩን እንዲመለስ አድርገን ነው እንግዲህ ለአንባቢዎች እንዲቀርብ ያደረኩት።
በጣም ይገርማል። በጸረ ሽብር ግን አይደለም የሚለው ወይንስ በአጠቃላይ በዚህ በእያንዳንዱ ነገር ነው ያነሱት? በዚህ የተወሰነ
ጸረ ሽብር ያው ከፍተኛ ወንጀል ነው የሚለው። ምንድነው ከፍተኛ ወንጀል? አካባቢን አለመረጋጋት፣ ዞሮ ዞሮ ምንድነው እዛ ላይ ክሱ ላይ የሚያመለክተው ነገር ምንድነው? ምንድነው ወደ ሁለቱም ቢሄድ አድርገው ነው ወደኋላም ለመመለስ ወደፊትም ለመሄድ። ከባድ ወንጀል ማለት እንግዲህ የጸረ ሽብር በላይ ከባድ ወንጀል የለም እንዴ? ከሽብር በሽብር አዋጅ ስትከሰስ ነው ከባድ ወንጀል። እና ሁከት መፍጠር፣ አካባቢ ማበጣበጥ፣ እኔ አማራ ነኝ ብሎ ግጥም ማቅረብ፣ እነዚህ የቀረሙት እንትኖች ነው የምነግርህ። ስለ አማራ ማንነት የሚያሳዩ ግጥሞችን ማቅረብ። አንድ ሰው ደግሞ ሌላ ብርሃኔ የታሰረ ጊዜ ለምን አሰራችሁት ብለው ፖሊስ ጣቢያ መጥተው መጠየቅ እና ለምን ታሰረ ተብለው ስለጠየቁ ማለት ነው ማለት ነው።
ይሄ ሁሉ ተካቶ ነው 254 ገጽ ክስ ቻርጀው።
እንደዚህ ማስረጃዎች ነው የምነግርህ። እዛ ለእንትኑ የከፍተኛ ወንጀል የተከሰሱበት ማስረጃ ማለት ነውና ከዛ የወጋገንና የእንትን ባንኮች ደግሞ ደደቤት ማይክሮ ፋይናንስን ጨምሮ በእነሱ ምክንያት በሰንስ እናንቀሳቀሰው የነበረው ወደ 4.5 ሚሊዮን ብር ከስራ እንትን መታሰብ አለበት ብሎ እነሱም እንደዚሁ ክስ አብሮ አቅርበዋል መረጃ። እና ይሄን ይመስላል ምን በጣም ሰው ያስቀሃል። በጣም ያስቂ ነገር ነው ታለ እየቀረው
እነዚህ 13ቱ
በየትኛውም መልኩ ወንጀል የማይሆኑ ግን ድርሰቱ ራሱ በጣም ይገርማል። የነበረው ድርሰት ማለት ነው አማርኛ ሙዚቃ እንዳከፍቱ ሁሉ ተብላች ተብለናል ብለዋል። ይሄ ሁሉ ማለት ትችላለህ እኮ አማራውንም በተመለከተ መግጠም ትችላለህ። ግን ያ ወንጀል ሆኖ ቀርቧል እዚህ ላይ ማለት ነው። እንግዲህ
እነዚህ 13ቱ በእነሱ እጅ ያሉ ናቸው ማለት ነው ወይንስ እንዴት ነው?
አዎ በእነሱ እጅ ያሉ ናቸው። እዚህ ምንድነው በሁመራና ዳንሻ ፖሊስ ጣቢያዎች ማረሚያ ቤትም አብረው የታሰሩ ናቸው። አሁን ለትግራይ ክልል እንግዲህ መቀሌ ነው ፍርድ ቤት እንዲቀርቡ ቀጠሮ የተሰጣቸው። የቀጠሮ ወረቀቱ አለ ማስታወሻ እጭ በኋላ ልነግር ይችላል።
ይሄ ክስ ኮሎኔል ደመቀን አይመለከትም ማለት ነው? ማለት በዚህ ክስ ዝርዝር ውስጥ አልተካተተም?
ኮሎኔል ደመቀ በዚህ ክስ ዝርዝር ውስጥ አልተካተተም።
በጣም ጥሩ። ለዛሬ ምናልባት ማን እንደጠራው እንኳን በግልጽ ባይታወቅም ምናልባት በዛ ባሉ አደራጆች ለዛሬ የተጠራ ሰልፍ ነበር ተብሎ ሲነገር ነበርና በመሐልም የለም ለሌላ ጊዜ ተላልፏል የሚባል ነገር አለ። ስለሱ የምታውቀው ምንድነው?
ሰላማዊ ሰልፍ ተጠርቶ የነበረው በዚህ በማንነት ኮሚቴው ጋር በተፈጠረ ግጭት እሱን ለማብረድ የተቋቋሙ ሽማግሌዎች ነበሩ። እዚህ ከጎንደር ከአርማጭሆና ከወልቃይት የተውጣጡ ስለዚህ እነሱ ነበሩ ብለው የነበር። ነገር ግን ሰላማዊ ሰልፉ እንትን ምንድነው የከተማ አስተዳደሩና ከፍተኛ የባዴን ባለስልጣናት ለአንድ ሳምንት ለአስር ቀን ጊዜ ገደብ ስጡን ብለው በመጠየቃቸው ብቻ ምክንያት ለአስር ቀን ተራዝሟል ማለት ነው። የተራዘመው በዛ ነው። ስለዚህ ምናልባት የሚቀጥለው ሳምንት ላይ ወይም ደግሞ ማለት የሚመጡ ነገሮች የተራዘመበት ምክንያት አንደኛው ነገር እኛ ኮሚቴዎቹ እስከዛ እናስፈታለን፣ የወልቃይትን በተመለከተም ህጋዊ አግባብ ይዞ እንዲሄድ እናደርጋለን፣ ይሄንን ካላደረግን ግን ሰላማዊ ሰልፉ እኛ እንፈቅዳለን ይቀጥላል ብለው ነው የተናገሩት።
ከዚህ ጋር ተያይዞ ሰሞኑን አፈሳ በብዛት ሲካሄድ እንደነበር ነው የሚሰማው። ምናልባት ያስ መረጃው አለ?
ያ አዎ፣ በተለያየ መልኩ በትሬ ደባርቅ እና በደባርቅ አካባቢ በጣም ብዙ ወጣቶች ታስረዋል። ያው እንግዲህ ማንኛውንም ነገር ያደርጋሉ እነሱ። ግን የዚህ የአማራው ህዝብ አሁን ወደኋላ የሚልበት ምንም አይነት ምክንያት የለም። ያው ቀስ በቀስ እያደረጉ የሚያስሯቸው ሰዎች አሉ፣ አሁንም እያሰሩ አለ። ትላንትና ራሱ ዛሬ ሰልፍ ሊኖር ይችላል ተብሎ ከፍተኛ የመከላከያ እና የፌደራል ፖሊስ ኃይል ወደ አካባቢው መጥቶ ነበረ። ነገር ግን ስለተራዘመ ምንድነው ህዝቡ ዝም ብሎ ሊወጣ ይችላል የሚል ግምት ነበረ። እና እዛም ጋር ተያይዘው አንዳንድ ወጣቶች ያን ሊሆኑ ይችላሉ ተብሎ የሚታሰቡ ልጆች ሁሉ ታስረዋል። ግን ሺህ ታስሮ ቢያድር ሺህ ሌላ ወጣት ስላለ እንግዲህ ብዙ ትግሉ ወደ ኋላ ምንም የሚልበት ምክንያት የለም። ያን እንትን በጣም እርግጠኛ ሆኜ እነግራለሁ።
ሌላ የተነሳ ነጥብ ምንድነው? የካሳ ጉዳይ በአንዳንድ የዜና ማሰራጫዎች የተነሳ ጉዳይ አለ። ለምሳሌ ምናልባት ከወደ ኋላ መለስ ብንል ከዚህ ከአማራ ተወላጆች ከጉራ ፈርዳ፣ በኒሻንጉል ከተለያዩ ቦታዎች በተለያየ ጊዜ ተፈናቅለዋል። ተወሮሚያን በርካታ ሰዎች ተፈናቅለው ብዙ ነገር ደርሷል በርካታ ነገሮች ደርሷል ከዚህ ቀደም ያ ነገር ደርሶ ምንም የተባለ ነገር የለም እንደውም ጥፋተኞች ናቸው ሰይ የተባለበት ሁኔታ አለ ዛሬ ግን በአንዳንድ ስራቱ ቅርብ በሆኑ ትግራይ ተወላጆች ወይም በእነሱ በሚመሯቸው ንብረቶች ላይ ደረሰ ጉዳት ክልሉና ግለሰቦች እንዲያዋጡና ገንዘብ እንዲከፍሉ የተወሰነበት ሁኔታ አለ ለዘም ሰዎች ያዋጡ ነው ክልሉም ይከፍላል የሚባል ነገር አለ ሌሎች ከዚህ ቀደም በተደረጉ በአማራም ይሁን በኦሮሚያ እንዲህ አይነት ነገር ሲደረግ አልታየም ይሄ በዚህ ላይ የምትለው አለ ከመረጃው ጋር
ምንም ግልጽ ነው ይሄ ምትለው መሰለ የአማራ ዜጎች አገልግሎት እንደዚህ ጋር ይታዩ ስለዚህ ትላንት ብቻ ሳይሆን 1983 ጀምሮ እንኳን ለከፋ ንብረት ለከፋ የሰው ህይወት ካሳ መሆነ ፍርድ ቤት ቀርቦ የሚያቀርብ በገደለ አማራ ስለገደለ ወይ ደግሞ ስላሳደደ አንድም ባለስልጣን ፍርድ ቤት ቀርቦ የሚያቀርብ የለም ይሄ ምድር በየትኛውም ያገሪቱ ክፍል ማለት ነው በዚህ ሐረርም በጉራ ፈረዳም በዚህ ትላንትናም ባምቦ እንግዲህ ፖሊስ እና ምንትን የተፈጠ ይታላፊ ነው ሁሉ እንኳን አሉ እዚህ አመያ አካባቢ ኖኖ ወረዳ አሉ በየቦታው ማለት ነው ነገር ግን አሁን ላይ የትግራይ ብሔርተኞች በተለይ አሁን ደግሞ ምን ዘራፊዎች ናቸው ወላዲ እነዛ ዘራፊዎች ባለፈው ከዚህ ከቀማንትና አማራ በሚል ለማጣላት መጣው እንኳን እዛ ላይ የነሱ ንብረት ይወደመ ቢመተም አከባቢ ፍርድ ቤት ወስኖላቸው ካሳ ተቀብለዋል 6 ወር አልሞላው የነሱ ንብረት ተቀጣጠለ ምንድነው በ6 ወር ጊዜ ውስጥ ለነሱ ተሰጥቷል ለማረው ግን አይሰጥም አሁን ዛሬ ምን የትግራዮች የወያኔዎቹ የወደመ ንብረት ይኖራል ለነሱ ካሳ እንደሚሰጥ መንግስትን ይሰጥ ብሎ እንደሚወስን ግልጽ ነገር ነው ይሄ ምንም ግልጽ ምንድነው ምንም ክርክር የሚያሻው ነገር አይደለም አሁን እኛም እኮ ያው ትግላችን እንደ ሌሎች ዜጎች እኩል እንሆን ነው እንጂ ለትግራዮቹ ካሳ እንደሚከፈል ምንም አንድና ሁለት አይባልም በየትኛውም ቦታ ላይ ችግር ቢገጥማቸው በቶሎ ባስቸኳይ ማለት ነው የክልል መንግስታት ፍርድ ቤቶችም ቶሎ ወስኑላቸዋል ወይራዝ አማራው ግን አሁን ባለፈው እንኳን አሁን የቤንሻንጉል ጉሙዝ ማለት ነው መተከል ላይ ብዙ ንብረት ወደመባቸው ገበሬዎች የተወሰኑትን ገበሬዎች እንኳን የተወሰኑ 10ም አይሞሉ ሌሎችንም ብለው ተበታትነው ጎዳናው ነው ያሉት እንደው ገፍተው የሄዱትን ዶክተር ያቆብ ኃይለ ማርያም ጥብቅና ቆመውላቸው እስካሁን ድረስ ያው ስንት አመት ነው ታውቃለህ ከ2013 ጀምሮ እስካሁን ድረስ ፍርድ ቤት ውሳኔ መስጠት እንኳን አልቻለም ከፍተኛ ፍርድ ቤት ላይ ያለ የትግሬዎች ከሆነ ግን ምንም 3 አመት 4 አመት አይደለም 3 ወር አይፈጅም ውሳኔ ተሰጥቶ እንትዲል እንደሚችል ማለት ነውና በአንድ ወር ጊዜ ውስጥ ያው ውሳኔ ተሰጥቶ እንደነው ፍርድ ቤቶች ወስነው ካሳ እንደሚሰጣቸው ግልጽ ነው ትናንትናም በደባርቅ አለቅላቂ የሆኑ የባዴን አባላት ወደ 100 ሺህ ብር ሰብስበዋል ለነሱ ለመጥፋት እና ያ ነው ያለው ነገር
አንዳንድ ወገኖች እነዚህ ጥቃት ያደረሰባቸው ሰዎች በተለይ አንዳንድ ይሄን ነገር ወደ ዘር ጉዳይ ለማዞር ጥረት በራሳቸው ሚዲያ ወይም በሌሎች ሚዲያ ሲናገሩ ሰማልኛ የስራቱ ደጋፊ ሳይሆን የትግራይ ተወላጅ ስለሆነን ብቻ ነው እንዲህ አይነት ጥቃት የተፈጸመብን የሚል ነገር ያቀርባሉ።
አዎ በርግጥ እንግዲህ ስራቱ ደጋፊዎች የስራቱ ደጋፊዎችም የትግራይ ሰዎች ናቸው ኖርማል ስለዚህ ጉዳት ሲደርስ ከትራቱ ደጋፊዎች ላይ ጉዳት ሲደርስ ከትግራይ ተወላጆች ከማንኛውም ላይ ሊደርስ አይችልም ማለት ምክንያቱም እነሱ ምንም ሲቃወሙትም አታይም ስለዚህ ሲቃወሙትም አታይም ሳይሆን አብዛኛዎቹ የኢህአዴግ ወይም ደግሞ የህዋት ደጋፊዎች ትግሬዎች ናቸው ስለዚህ የኢህአዴግ ህዋት ሲጠቃ ከትግራይ ውጭ ሌላ ማንም ሊጠቃ የሚችል ነገር የለም እና እነሱ በእኛ ስም የምትነግደውን እነሱ ካልጥንትን ቢሉ ከኢትዮጵያ ጋር መቆም የሚችሉ ከሆነ በትግራይ ስም አትነግዱና ሌሎችን አትግዱ ብለው ሲጮሁ አጥራቸው እና ያንን ካደረጉ ነው ከዛ በኋላ ትክክለኛ ኢትዮጵያዊነት ወይም ደግሞ ለሌሎች ያስባሉ የሚጥለው እንዴት ከዛ ውጪ ግን አሁን ባለው ነባራዊ ሁኔታ መንግስትም የሚፈልገው ህዋትና ትግሬ አንድ እንደሆነ ነው የትግራይ ተወላጆችም ደግሞ ህዋትና ትግሬ አንድ አይደለም ብለው ሲጮሁ ሰምታታቀው አንድም ጊዜ እንኳን ማለት ነው በጣት ቆጥረህ የምታነሰው ሰው የለም ስለዚህ ህዋት ሲጠቃ የግድ ነው የትግራይ ተወላጅ ነው ሊጠቃ የሚችለው ከዛ ውጭ የትኛውም ሊጠቃ አይችልም ህዋት የሆነ ሌላ ተወላጅ አታገኝም ትግሬ ውጭ እና በዚህ እንትን ምንም ተመሳሳይ እንዲሆን እያደረጉት ነው ያለ ያ ደግሞ በኋላ ላይ ችግሮቹን የበለጠ ሊያወሳስባቸው እንደሚችል አስቸጋሪ ነው በእርግጥ ግን ህዋት ሲጠቃ ከትግሬ ውጭ ሌላ ማንም ሊጠቃ አይችልም
በክልሉ
ምክንያቱም ህዋቶች ትግሬዎች ናቸዋ
በሌላ ዜና እንዲ በመሳሪያ ለማስፈታት አዳዲስ ህጎችን እየቀየሰ ነው የሚባል አለ ከፌደራል መንግስቱ አንፃር በዚህ ዙሪያስ ምን አዲስ ነገር አለ?
አሁን ለማናገር በዚህ ዙሪያ ለምን አዲስ የወጣ መረጃዎች የሉም። ብዙ ሰዎች ግን ያው አስተያየታቸውን ተደላሉ ይከታሉ። እግጥ ነው እንግዲህ ከመሳሪያ አያያዝ ጋር በተመለከተ የመሳሪያ አያያዝን በተመለከተ አዲስ አዋጅ ሊጸድቅ እንደሚችል ግልጽ ነው ይጸድቃል በእርግጠኝነት። ግን ያ አዋጅ መቼ ይጸድቃል መቼ ለስራ ላይ ይውላል ተፈጻሚነቱስ ምን ያክል ነው ምናምን የሚለው ነገር ብዙ አላነግስ የሚያስፈልገው ይሆናል። እርግጠኝነት ግን ያማረው ገበሬ አለ መሳሪያ አይኖርም። ያኔ ደግሞ መሳሪያ እናስፈታለን ብለው ሲያስቡ ወዲህ ሊፈጠር የሚችለውን ችግር አብረን የምናየው ይሆናል። በሚያሳዝን መልኩ ህዋቶች አንድ ችግር ተፈጥሮ ሌላ ችግር ለመፍታት ችግሩን ለመፍታት የሚወስዱት መፍትሄ ሌላ ችግር መፍጠር ነውና ያኔ መሳሪያ እናስፈታለን ብለው ሲያስቡ ሊፈጠር የሚችለውን ሜስ ከነሱ ላይም ያኔ መጨረሻ የሚሆነው ያኔ ነው። እነሱ ደግሞ አያደርጉትም አይባልም ህግ ሊያደርጉ ይችላሉ የሚል ግምት አለኝ። በግምት ደረጃ ማለት ነው። ከመሳሪያ እስካሁን ግን የረቀቀ ህግም ሆነ የተሰነዘረ አስተያየት የለም።
በመጨረሻ ምንም ይሁን ምን በባዴን ወይም ያማራ ክልል ቴሌቪዥን ስርጭቱን በሳተላይት እንደሚያሰራጭ ታወቀ ነበር። የደሞ ማሳለፍ ነው ሳምንት መቋረጡ ተነግሯል። ዘመት ተሰጠው ምክንያት ያማራ ክልል ለፌደራል መንግስቱ ገንዘብ ይከፍላል ከዛ ፌደራል መንግስቱ ለሚመለከተው ሳተላይት ኩባንያ ይከፍላልና ያንን ለሁለት አመት ሳይከፍሉ በመቅረታቸው ያማራ ክልል ቴሌቪዥን ተቋረጠ የሚል ነገር ተሰምቶ ነበር። ምናልባት በዛ ዙሪያ የምትለዋለህ ከምክንያቱ አንፃር
ወንድ ለመናገር ምንድነው አሁን ግልጽ ይሄ በ90 ግልጽ የሆኑ ልዩነቶች እንዳሉ ተመለከታለህ። እነዛ ግልጽ ልዩነቶች ከመድረስ ሊሄድ ይችላሉ ምንድነው ምንነት ይጣላምባቸዋል የሚለው ነገር እንዳለ ሆኖ አሁን ላይ ግን በተወሰኑ የባዴን አመራሮችና በዋቶች መካከል ግልጽ የሆነ ጦርነት እንዳለ ተመለከታለህ። ስለዚህ ያደረጉት ምንድነው የሚዲያ ጦርነት ነው የነበረው። የሚዲያ ጦርነት የፌደራል መንግስቱ አሸባሪዎች ናቸው ይላል የክልሉ መንግስት ደግሞ አሸባሪ የሚባል የለም ህዝቡ ችግር ባይኖርበት አይወጣም ይላል የፌደራል መንግስቱ ሙሉውን ህዝቡን አሸባሪ ነው ይላል ያኛው ማስተባበያ መስጠት አለበት ነው እንዴ በተመለከተ በሰላማዊ ውይይት ተፈቷል ይላል ያኛው ደግሞ የፌደራል መንግስቱ እና የፀረ ሽብር ግብረ ኃይሉ ባንድ ላይ ሆኖ ባደረጉት ዘመቻ የተሳካው ጥቃት ገኝ ይላል ይላል እንደው ያንን ያለውን የሚዲያ ጦርነት እንት ለማለት ህዋቶች እብነት አጥተው ነበር ባህር ዳር አካባቢ ላይ ሊፈጠር ይችላል ብለው ያሰቡትን ባህር ዳር አካባቢ ላይ ሊፈጠር ይችላል ብለው ያሰቡትን ሚዲያውንም ሊቆጣጠር የሚችል ኃይል ቢኖር በሚል ነው የሚመስል የገዛ የኔ ግል ፍላጎቴ ማለት የግል አስተያየቴ። ከአማራ ክልል ቴሌቪዥን የሚሰሩ ጋዜጠኞችም ብዙዎቹ በጣም ነው እየተሰማቸው ከያቱ ከዚህም በፊት ለሁለት አመት በተከታታይ ምንድነው የአማራ ክልል መንግስት ይከፍል እንደነበር ነው ነው ሳይከፍልም ደግሞ አዲስ ስርጭት እንደዚህ ሲቋረጥ ታይቶ አይታወቅም ያለምንም ማስጠንቀቂያም ሊያቋርጥ አይችልም ነበር ያለምንም ማስጠንቀቂያ ማለት ከያቱ እንዳንድ ሀገር ስታስብ የፌደራል መንግስቱ ዝም ብሎ ሊያቋርጥ የሚችልበት ከያቱ የለም ሳይናገር ማለት እና ግን የኛ መረጃዎች እንደሚያመለክቱት ያለምንም መናገር ያለምንም እንትን ወዲያውኑ ዝም ብለው አቋረጡና አልከፈላችሁም ነው ያሉት። እና ይሄ በሁለቱ ድርጅቶች መካከል ያለውን ልዩነት ነው ግልጽ ልዩነት ነው። እንግዲህ ባዴን ገፍቶ ይሄዳል ወይስ እስከምን ድረስ ነው ምን ድረስ ይዶ ነው የሚበረከት የሚለው ይሄ የሚፈጠር ይሆናል። እንግዲህ አመሰግናለሁ ግሩሜ።
ኦኬ አመሰግናለሁ ጋዜጠኛ ሙሉቀን ተስፋው ስለደረስከን መረጃ። በሌላም ጊዜ እንዲሁ በተመሳሳይ መረጃዎችን እንወስዳለን። ለዛሬው አመሰግናለሁ መልካም ሁሉ።
Thank you.
እንግዲህ ከዛም ከዚህም ብለን እንመለሳለን ባለው መሰረት ተመለሰናል። መመለሳችን ዘንድ ቀደም ስለ ወልቃይት አንዳንድ ነገሮችን አንስተን ነበር። አሁን ወደዛ ከመዞር ይልቅ ወቅታዊ አገራችን ውስጥ ያሉት እንግዲህ ከወልቃይት ከተነሳን የህዝባዊ እንቢተኝነቱ በወልቃይት ህዝብ ላይ ያመጣው ተጽዕኖ ለምንድን ነው የህዝባዊ እንቢተኝነቱ በወልቃይት ተከሰተው ስንል ቀደም እንዳያየነው ያው የማንነት ጥያቄ ነው። ግን እነኚህ ህዝባዊ እንቢተኝነቶች በመላው ሀገሪቱ በተለያየ ቦታ እየተንቀሳቀሱ ያለ ለምን እነኚህ ህዝባዊ እንቢተኝነቶች ሀገር ውስጥ ተከሰቱ ብለን ስንዳስስ ምን እናያለን? በእምነትሽ እንግዲህ እንዲያየነ ያለ ነው ምንድነው ህዝባዊ እንቢተኝነቶች በተለያየ ከተሞች እየተነሱ ነው። በኦሮሚያ እንዳልነው በአማራው በተለያየ ክልል እየተነሳ ነው። ይህ ህዝባዊ እንቢተኝነት ምን ያመጣው ነው? የስልጣን ተጽዕኖ ያመጣው ነው? ያንድ የዘር የበላይነት የገዢ የበላይነት ችግር ያመጣው ነው ወይስ ምን ይመስላል? እንደው ጀነራል ስናደርገው
እሺ አመሰግናለሁ። እንግዲህ ያው እንደሚታወቀው አሁን በአገራችን ያለው አምባገነን መንግስት የህዝቦችን ጥያቄ በአግባቡ ያለመመለስ ሂደት ውጤት ነው። የአንድ ጀምበር ፍጻሜ አይደለም ይሄ ነገር የመጣውና እነዚህ ሰዎች ደግሞ ከመጀመሪያው ከጅማሪያቸው ጀምሮ ስናይ አመጣጣቸው ሁሉ ጊዜ በተደጋጋሚ የሚያደርጉት እነሱ ራሳቸው ላውጡት እንኳን የማይገዙና ተግባራዊ የማያደርጉ መሆናቸው የሂደቶች ውጤት ደግሞ ወደ ህዝባዊ እንቢተኝነት ውስጥ ህዝቡን በየቀኑ የገፋው የመጣው ሂደት ነው። እና እንደሚታወቀው አሁን በዚህ ሰሞን የወልቃይት ጉዳይ በከፍተኛ ደረጃ ላይ ህዝቡ ከተንቀሳቀሰበት አንኳር አንዱ የማንነት ጥያቄ ነው። እና ይሄን የማንነት ጥያቄ ደግሞ እንደተባለው ቀደምም ከዚህ ቀደም ብላችሁ እንደገለጻችሁት በራሳቸው ህገ መንግስት ላይ ባሰደቁት ህገ መንግስት ላይ ራሱ የያንዳንዱ ህብረተሰብ የያንዳንዱ ዜጋ የመብት ጥያቄ እስከምን ድረስ ነው የሚለው ነገር ዳሳችሁታልና ያንን ህግ እንኳን ካለማክበራቸው የተነሳ ነው እንቢተኝነቶቹ በከዳር እስከ ዳር እንትን ያሉት። አሁን ባለፈውም ሳምንት አካባቢ ይመስለኛልና በኮንሶም እንደዚሁ ተመሳሳይ የሆነ የማንነት ጥያቄ ያቀረቡ ክፍሎች ነበሩ። ያንን ሁሉ በመሳሪያ ነው የሚመለሱት። እና እነሱ የህዝብ ጥያቄ ሲመጣ የህዝብን ጥያቄ ሁሉ ጊዜ የሚመለሱት በሰላማዊ መንገድ አይደለም፣ በመሳሪያ ሰውን በመግደል ነው። ሰውን ደግሞ አንድ ሰው በተገደለ ቁጥር አንድ ሰው ስትገል አንድ ጊዜ የአስር ቤተሰብ አባላት ሊኖሩት ይችላሉ። አስር ሰዎች ጠላት ሆነዋል ማለት ነው። እና ሚሊዮኖችን የገደሉ በሄዱ ቁጥር ሚሊዮኖች ጣላት እየሆኑ ነው የመጡት። እና ባለው መንግስት ላይ ህዝቡ ምንም አይነት አመኔታም የለውም። ለራሱ ለመንግስቱ ለራሱ እንኳን ቅርብ የሆኑት ሰዎች እስቲል አሁን በአሁኑ ሰዓት ምናየው ራሳቸው እርስ በርስ እንኳን እርስ በርስ የማይተማመኑበት ደረጃ ላይ ደረስንበት ጊዜ ነው ያለው።
አዎ ይሄ እንዴ እንዳለ እንግዲህ እነኚህን ምናያቸው የህዝብ ጥያቄ የህዝብ ጥያቄን በአግባብ ያለመመለስ ህዝባዊ እንቢተኝነት አስነስተዋል። እኔ አንድ ህዝባዊ እንቢተኝነትን ማየት ከጀመረ ከንጉሱ ስርዓት ጀምሮ ህዝባዊ እንቢተኝነት የገበሬው የጭሰኛው እያለ ወደ ታች ስንወርድ 1997 ተካሄደው እንግዲህ እኛ ከደረስንባቸው እስከ ዛሬ ድረስ ህዝባዊ እንቢተኝነት በኢትዮጵያ ተነስተዋል። ግን እኔ አንድ በጣም ትኩረት ስንሰጠው የሚገባው ነገር ምንድነው? ህዝባዊ እንቢተኝነትን አሁን በተለይ በወያኔ ስልጣን ከያዘ በኋላ እያስነሳ ያለ ምንድነው? የመብቶች ረገጣ ነው። ለምሳሌ አንድ ክልል አንተ የዛ ክልል ባለቤት አይደለም ሲባል ህዝባዊ እንቢተኝነት አመጣ ተነስተዋል። የገበሬ መሬት ሲወሰድ ህዝባዊ እንቢተኝነት አመጣ ተነስተዋል። የተለያዩ ነገሮች ግን የተነኩ ነገሮች ሲነሳ ነው ህዝባዊ አመጽ የተነሳው። እኔ መብራቱ እዚህ ጋር መወያየት የምፈልገው ወይ ደግሞ አድማጮቻችንም ሊዳኙን የሚገባው ምንድነው እነኚህ ህዝባዊ አመጾች ጥያቄ አለ፣ ጥያቄያችን ይመለስ ነው ህዝባዊ አመጽ ነው ያመጣው። እኔ ግን እንደ ሪቮሉሽን እንደ ለውጥ ስናስበው ግን ስልጣን የወያኔ ስልጣን ወይ ደግሞ አምባገነኑ መንግስት ከዚህ በኋላ ይበቃል የሚል የሪቮሉሽን ህዝባዊ ጥያቄ መጥቷል። ብዙ ጊዜ ገበሬው በንጉሱም ዘመን የነበረው ያው የተማሪዎች ጥያቄ ነው። ተማሪው ጥያቄ ደግሞ መብት ይከበር ነው፣ ጭሰኛው የተረገጠው የገበሬው ልጅ ይከበር ነው። በየዘመኑ ብቻ አንዳንድ ጥያቄዎች አሉ። ግን እንደ ሊቢያ እንደ ግብጽ የሪቮሉሽን ለውጥ በቃ ፖለቲካው ይበቃናል አሰባችሁት ከሆነ በሊቢያ የሪቮሉሽን ለውጥ ሲደረግ ጋዳፊ ልክ ስልጣን እንደያዘ የሊቢያን ባንዲራ ለውጦት ነበረ። ያን ባንዲራ ከለወጠ በኋላ ልክ ጋዳፊን ስልጣን አንፈልግም ብሎ የሊቢያ ህዝብ ሲነሳ ከአርባ ዓመት በኋላ ሊቢያ ባንዲራቸውን አነሱ። አርባ ዓመት ተደበቀ ባንዲራ በቤንጋዚ ተውለበለበ። ለምን አንተ ረግጠህን ነበር የማንነታችን ይሄ ነው ብለው በቃ ህዝባዊ እንቢተኝነት ብዬ የማስበው ያ ነው። ምንድን ነው የሊቢያ ህዝብ ጨክኖ የወጣው በቃ ስርዓቱ በቃ ነው እነኚህ ነገሮች አሁን እንደምናያቸው የማንነት ጥያቄ ከተመለሰ ለምሳሌ ወልቃይት የማንነት ጥያቄ ቢመለስ የወልቃይት ህዝብ ዝም ይላል ማለት ነው? ምን አይነት ሪቮሉሽን ኢትዮጵያ የሚያስፈልጋት አሁን ወቅታዊ ሪቮሉሽን የሚያስፈልጋት እንደነኚህ ጥያቄዎቻችን ይመለሱ ከሆነ ምናልባት በድርድርም በሰላም እነኚህ ጥያቄዎች ከተመለሱ ከዚህ በኋላ ህዝባዊ ሪቮሉሽን ወይ ደግሞ ህዝባዊ እንቅስቃሴ ይኖራል ማለት ነው ምትኖር አሁን?
ይሄ ምንድነው ወደዛ ጥያቄ መልስ ከመግባ ከመሄዳችን በፊት ቀደማንች የሚያሳሻቸው በተለያዩ ሀገራትም ሆነ እንዲሁም በአገራችን በቀደሙት ስርዓቶችም ላይ የነበረው ህዝባዊ ምተኝነት እንድምታቸው ምንድን ነበር የሚለውን ነገር ማየቱ ተገቢ መስለኛል። ካይሹ በንጉሳዊ ስርዓት ሂደት ላይ መሬት ላራሹ በሚለው በተማሪዎች አማካይነት ተነስተው የነበረው በተለይ በተሹፌሮች በታክሲ ሹፌሮች ነጆች አማካይነት የነበረው የተቃውሞ ስርዓት ሂደት ውስጡ የነበሩት እንትኖች ናቸው። አንድ እሳተ ጎሞራ ሲፈነዳ መታያቸው መጀመሪያ ለመታያቸው ጥቃቅን ጭሶች አሉ። እነዚህ አይነት ጥያቄዎች ውስጥ ያሉ ሲብላል ላይ ቆዩ ህዝባዊ ምብተኝነት ወይም ያንን ስርዓት ያለ መፈለግ ወይም አዲሱን የስርዓት ሂደትን አብዝቶ የመሻት ስርዓት ሂደቶች ናቸው። አሁን በኢትዮጵያ የምናየው እንደዚህ አይነት በየቦታው ላይ የምናያቸው እንቅስቃሴዎች የዚህ ስርዓት አልበኝነት በመንግስት ላይ ያለው ኢሰብአዊ ድርጊት ውጤት ናቸው ብዬ ነው የማስበው። አንድ የወልቃይት ማህበረሰብ የማንነት ጥያቄውን አቀረበ ስንል ጥያቄው ሽፋን ያይሁን እንጂ ስርዓት አልበኝነት የሚወልደው ጥያቄ ነው። በዛ አካባቢ ሰውነትሽ ተረግጦ ማንነትሽ ተነቆ የአንድ ስርዓትና የአንድ ግሩፕ ወይም የአንድ ማፊያ ስርዓት ተጠቃሚነት በፊት ለፊትሽ ላይ ያደገ በመጣ ቁጥር የምትጠይቂያቸው ጥያቄዎች አሉ። እና ኢህአዴግ ደግሞ ባለፉት 25 አመታት የሰራው ትልቁ ነገር በመከፋፈል ነው። እያንዳንዱ ማህበረሰብ አንድ አይነት የልብ ትርታ እንዳይኖረው በመከፋፈል በዘርና በሃይማኖት እንዲሁም ማሳሰብ ለያይቶ ለየብቻ የመግዛት ወይም ይሄ ኢንተርናል ኮሎናይዜሽን ሜካኒዝም ተጠቅሞ ለየብቻ ትግላች ለየብቻ ህዝባዊ እምቢተኝነቱ ለየብቻ እንዲሆን አድርጎታል። አንድም ኢትዮጵያ ውስጥ ያለው እንድምታ በየቦታው ተከፋፍሎ እንዲቆይ የሆነበት አንዱ መሰረታዊ እይታም ይሄ ነው። በተለይ ደግሞ እነዚህ አይነት እንቅስቃሴዎች በዋናነት እና በበላይነት የሚመሩ ሰዎች ይህንን ነገር ቀድሞ ተረድተው ከተለያዩ ማህበረሰቦች ጋር የመቀናጀትና አንድ ላይ ሆኖ አቅጣጫቸውን ወደ አንድ ትኩረት ማድረግ የሚችሉበትን መንገድ መቀየስ የሚችሉበት ሰዓት እየዘገየ ቢሆንም አሁንም ላይ ያንን ነገር የማድረግ ሂደቱን መከተል ቢችሉ ውጤታማነቱ ወይም ሊያስከፍለን የሚችለውን ዋጋ መቀነስ ይቻላል። ህዝባዊ እምቢተኝነቱ ግልጽ ነው። በኦሮሚያ የምታዩ፣ በጋምቤላ የምታዩ፣ በሶማሌም በተወሰነ መልኩ የምታዩ፣ በተለያዩ ቦታዎች ላይ የምታያቸው አማራንም ጨምሮ ማለት ነው የምታዩ ስርዓቱን ያለመፈለግ ሂደት ነው እንጂ ሌላ ነገር አይደለም።
እንደዛ እንደዛ ረጅም ሳንሄድ መብራቱ ላቋርጥህና እንደዛ ስርዓቱን እንቢ ማለት ሳይሆን ስርዓቱ ያመጣከው ተጽዕኖ ለምሳሌ በኦሮሚያ ባለፈው የተከሰቱ ክስተቶች አሉ። እነኛ ክስተቶች ምንድነው? ገበሬውን ከቦታው አፈናቀለው። ገበሬው ለምን ተፈናቀለው ሲል እንቢተኝነቱን ገለጠ። እንደሱ ሳይሆን ጀነራል 97 የተደረገውን በዛ ግዜ ሁሉም ሰዎች አደባባይ ወጣ ምንድነው መንግስት ነው አንፈልግም የሚል ህዝባዊ እንቢተኝነት ነው። አሁንም ነይ ነገሮቻችን ተነኩ ብለን የምንወጣው ህዝባዊ እንቢተኝነት ረጅም ጉዞ ያስኬደንም ያልተነካባቸው ክልሎች ላይ ወጡ ነው ማለት ነው። ያልተነካባቸው ክልሎች አብረን በህብረት አንድ ላይ ወጣን ይሄንን አስከፊ ስርዓት ካልጣል ነው በስተቀር የተነኩና ያልተነኩ ሰዎች ይያለቁጭ ካለን ይሄ እንትናችን መከራችን እየረዘማ ሄድም ወይ እስኪ ተሚስ ምን ትላለህ?
ለበዚህ ላይ ሁሉን ነገር ገልጻችሁታል። ሪቮሉሽን ወይም ማብዮት ዝም ብሎ አይከሰትም። እንደ ተገለጸው አሁን በጎንደር የተነሳው የማንነት ጥያቄ መሰረት ያርግ እንጂ ጥያቄው በውስጥ ያዘላቸው ብዙ ጥያቄዎች አሉ። በጣም ህዝቡ ብሶት አለበት፣ ምሬት አለበት፣ ስቃይ አለበት፣ በጣም ተረግጧል፣ ሰብአዊ መብቱ ተጥሷል። ኦሮሚያም ክልል እንደዛው በአንድ ለሊት ሪቮሉሽን ሊነሳ አይችልም። እነኛ አይነት ብሶቶች እነዚህ አይነት ስቃዮች አሁን ለምሳሌ በጣም ተለያይተናል ባለው ስርዓት ሲስተም ተለያይተን ግን አንድ የሚያደርጉን ነገሮች አሉ። በዚህ ስርዓት የተጠቀመ ማህበረሰብ የለም ኢትዮጵያ ውስጥ ኢቭን የትግራይ ህዝብን ጨምሮ። ሶ እነኛ አይነት ብሶቶች ሰውን አንድ ያደርጉታል። ከዛ በኋላ ነው ሪቮሉሽን ሊነሳ የሚችለው እንጂ ዛሬ የኦሮሚያ ክልል ተነሳ፣ ያው የኦሮሚያ ክልል አላበቃም፣ ሲቀንስ ጎንደር ሄደ። ነገ ከነገ ወዲያ የእያንዳንዱን ክልል በርማን ኮኮቶ አይቀርም። ይሄ ብሶት፣ ይሄ ችግር፣ ይሄ ስቃይ አንድ ሲያረገው ህዝቡ አንድ ሆኖ ይነሳል። ብዙ መሰራት አለበት ኦፍ ኮርስ፣ ብዙ የፖለቲካ ፓርቲ መሪዎች፣ ብዙ ምሁራኖች፣ የሃይማኖት አባቶች ብዙ ነገር መስራት አለባቸው ህዝቡን አንድ ለማድረግ። ግን ሪቮሉሽን ሊነሳ የሚችለው ቀጥታ ህዝቡ አንድ የሚያረገው ነገር ነው እንጂ የሚመረው አንድ ከሌ ስለተነሳ ብሎ ይነሳል ብዬ እኔ አልገምት። ግን ምን መሆን ያለበት ያንዱ ህም ያንዱ ስቃይ ያንዱ ጉዳት የሌላው ማህበረሰብ ጉዳት ሆኖ ሁሉም አንድ ላይ ነበር መነሳት የነበረበት። አሁን ግን ባለው ነባራዊ ሁኔታ የኢትዮጵያ መንግስት ህዝቡን በተለያየ መልኩ በዘር በቋንቋ በሃይማኖት በሌላ በፖለቲካ አስተሳሰብ ከፋፍሎታል። ይህን ህዝብ አንድ አርጎ አንድ ወጥ የሆነ ሪቮሉሽን ማግኘት ማለት ለኢትዮጵያ ህዝብ ትልቅ ስኬት ነው። በዚህ ሰዓት መቼ ይሆናል
እንግዲህ እንደው በእምነት ነው ማጠቃለያውን ተዘጋዋለህ ለበብራቱ እንደው በእምነት አሁን ተሜ ቆንጆ አርጎ ገልጦታል። የህብረት አንድነት ነው በሪቮሉሽን አመጥቶ መንግስት መጣል የሚችለው እንዳልከው አንድ ሰሜን ሲከዘቅዝ ኦሮሚያ ደቡብ ሲከዘቅዝ ምራቡ ይያለከ ሄደ ይሄ እድሜ ማራዘም ነው የሚሆነው። የሰሜኑ ላይ ደረሰው ችግር ደቡቡ ላይ ደረሰ ችግር ነው ብሎ ደቡቡ አብሮ ካልተነሳ ከባድ ነው የሚሆነው አይመስልህም?
አውነት ነው ዋው ያው እንዲህ ያው ሰፊ ሄዳችሁበታል እንትም ጉዳዮቹንና በርግጥ እንደተባለው ያንዳንዱ ቤት ውስጥ ያልተነካ ሰው የለም። እኛ የኢትዮጵያ ህዝብ ልጆች አብራ ከዛ ከህዝብ ውስጥ አይወጣን ሰዎች ነንና ዘመን ብለን አይደለም እናወራው ያንዳንዱ ቤት ዛሬ ምንም ያልተነካበት ቤት የለም። ኢያዲግ ኢትዮጵያን ከሲቆጣጥር ጀምሮ ያንዳንዱ ቤት ውስጥ ነው ችግር እየሄደ ያስገባው እና የዛ የችግር ውጤት ነው ዛሬ ላይ ወደ ትላልቅ እንትኖች እንቅስቃሴዎች የመጣውና እንደተባለው ይሄ የለውጥ ጊዜ እንዲያጥር ምንድነው መሆን ያለበት ያንዳንዱ ህዝብ የግል ጉዳዩን ትቶ ሀገራዊ የሆነ አስተሳሰብ ሊኖረው ይገባል። በዚህ ላይ ፖለቲካ መሪዎች እንደተባለው ምሁራኖች የተለያዩ ትላልቅ ሀገሪቷ ላይ ያገባኛል የሚሉ ሰዎች በጋራ ይሄንን ህዝብ ወደ አንድ ኢትዮጵያዊነት ወደሚባለው ግብ እንዲደርስ ወደዛ ውስጥ መውሰድ ነው። ሰውን አንድነት ውስጥ እንዲገባ ማካተት ነው። እና ይሄ ደግሞ አሁን እንግዲህ በቅርቡ ያየነው እንዳለ በሶሻል ሚዲያዎች ትንሽ እንቅስቃሴዎች እየተጀመሩ ነው። አሁን ወያኔ ለረጅም ዘመን የሰራው ሁለቱን ትላልቅ ብሔሮች ማለያየት ነበር። እና እነዚህ ሁለቱ ትላልቅ ብሔሮች ተለያይተው ነው የቆዩት። አሁን ግን እነዚህ ብሔሮች ትንሽም ብትሆን በሯ ኦልሞስት ወደ አንድነት ውስጥ እያስገበቻቸው ነው። እና እነሱ ሁለቱ ትላልቅ ብሔሮች ወደ አንድነት ከመጡ ማለት ደግሞ ለሪቮሉሽኑ እና ለለውጡ ሂደት መስራችና መጀመሪያ ሊሆኑ ይችላሉ ብዬ አስባለሁ።
እኔ ቀደም እንዳነሳሁት እንግዲህ እንዳልከው የጋዳፊን ተስናነሳ ምንድነው ጋዳፊ የሰራ የበሊቢያ ህዝብ ላይ ያደረገው ነገር አስመራሪና አስከፊ ስለነበረ ነው ያንን የጋዳፊን ባንዲራ በየትኛው ፌስቡክ ላይ እንኳን መለጠፍ አይቻል ነበር ይገደል ነበር ያሰው። ግን የመጨረሻ ቀን ህዝባዊ ቢተኝነቱ ምንድነው ያደረገው ጋዳፊን ከስልጣን መውረድ ስለፈለገ አደባባይ ላይ ነው የወጣው። እንደው መብሬ ጀነራል ይጠቅላላ አድርገን ምን ትለናለህ?
ምንድነው የሊቢያን ወይም የጋዳፊን ስርዓት ከኢትዮጵያ ስርዓት ጋር መሳስሎ ለመሄድ እጅግ በጣም ብዙ ልዩነቶች አሉ። ጋዳፊ ማን ነበረ? ስርዓቱ እንዴት ነበረ? ጋዳፊ እንዴት ወደቀ የሚለው ራሱን የቻለ ህዝባዊ ምን እንደ ጥያቄና በራሱ በሊቢያ ማህበረሰብ የሚመለስ ነው። አፍተር ኦል ግን ያው ጋዳፊ ወድቋል የነበረውን ባንዲራ ወጥቷል። ወደ ኢትዮጵያ ግን ስንመለስ አሁን ላይ ያሉ ጥያቄዎች 97 ላይ ያየነው መነሳሳት ተመልሶ እየመጣ ያለበት ሂደት ነው። እያንዳንዱ ኢንዲቪጁዋልስ የነበረው ወይም ለየብቻ በተናጠል የነበሩ ነገሮች እየከረሩ ነው ወደ አንድነት ጥያቄ እየመጡበት ያለበት ሂደት ነው። ዋናው ቁም ነገር አሁን ላይ ያለው ማህበረሰብ በተለይ ደግሞ ይህንን ማርሽ የመቀየር አቅም ያላቸው ኢሊት የምንላቸው ማህበረሰቦች አንድ ላይ በመሆን ይህንን እንቅስቃሴ አለ ልዩነቱን አጥብበው ይህንን እንቅስቃሴ ማፍጠን የሚቻልበት ወይንም ወደ ተሻለ ደረጃ ማድረስ የሚቻልበት ነገሮች ላይ ከፍተኛ ስራ መስራት መቻል አለበት። ያን ብቻ አይደለም ይሄን ስርዓት ከወደቀ በኋላም የቀጣይ የኢትዮጵያ ዕጣ ፈንታ ምንድነው የሚለውም አስጨንቋቸው በዘር ፖለቲካ ላይ የተመሰረተ ሳይሆን በአንድነት የአንዳንዱን ኢትዮጵያዊ የግል ሰብአዊነት መብት ማክበር የሚችል የጋራ የሆነች ኢትዮጵያን መመስረት የምንችልበት መንገድ መፍጠር መቻል አለባቸው። ሆነ ምንናፍቃትና ምንወዳትን ኢትዮጵያ ማግኘት እንችላለን። ኢትዮጵያ ለዘላለም ትኖራለች። ፕሮግራማችን ጨርሰናል መሰለኝ።
አዎ እንግዲህ አድማጮቻችን የዛሬ ፕሮግራማችን በተከታተላችሁት መንገድ ተጠናቋል። እስከ ሳምንት መልካም ሳምንት።